በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
Let's go. እንደምን አረፈዳችኋል አድማጮቻችን ከዚህ ከኢትዮጵያ ድምጽ ሬዲዮ ሳምንታዊ የሬዲዮ ፕሮግራማችን አሁን ተጀምሯል። ቢኒ እንደምን አረፈዳል?
እንደምን አረፈዳችሁ? እንደምን አደራችሁ አድማጮቻችን? የውዱን ፕሮግራማችን እንደዚሁ በአንድ ሙዚቃ ጀምረናል።
ያው ብርዱም እንግዲህ ጫን
ያለ ነው።
ሞቀባለ ሙዚቃ ጀምረናል። እንግዲህ እንደተለመደው በዛሬ ፕሮግራማችን የተለያዩ ነጥቦችን ያነሳነን ቆያለን። ከዚህ በኋላ ዜናውን ተከትሎ በተለይ ምናልባት ብዙ አድማጮች እንደሚያውቁት ባሳለፍነው አርብ በዚህ በስቶኮልም ስዊድን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በቤተክርስቲያናት አስተባባሪነት በጋራ በመሆን በኢትዮጵያ ውስጥ ይደርሳል ያሉትን ከፍተኛ በደል፣ ግድያ፣ መቃጠል፣ መፈናቀልና ተያዥ ነገሮችን በማውገዝ እዚህ በስዊድን ፓርላማ ፊት ለፊት የተቃውሞ ሰልፍ ተካሂዶ ነበር። ያንን በማስመልከት እና ተያዥ ጉዳዮችን ለማንሳት በዚህ በስቶኮልም ቤተክርስቲያን ደብረ ሰላም መድኃኔዓለም አስተዳዳሪን በኋላ ከዜና በኋላ በዚህና ተያዥ ጉዳዮች ላይ ቃለ መጠይቅ እናደርጋለን። ሰፋ ያለውን ጊዜ እንወስዳለን ማለት ነው። ከወዲሁ እንዲከታተሉ እንጋብዛለን። ከዛ በተረፈ ወደ በኋላ ላይ ደግሞ እንደምታውቀው በማስታወቂያዎችም ተሰራጭ እንዳየ ነው ጋዜጠኛ እስክንድር ነጋ በተለያዩ አሜሪካን ሀገሮች የዞረ ይገኛል። ከህዝብ ጋር እየተገናኘ ነው፣ ከህዝብ ጋር ውይይት እያደረገ ነው፣ ባለው ወቅታዊ ሁኔታና ከአዲስ አበባ ጋር በተያያዘ ጉዳይ ማለት ነው። እና ለሱን በማስመልከት እንደዚሁ በወጣው መርሃ ግብር መሰረት የአውሮፓ የእስክንድር ቱር ሲመጣ እዚህ ስዊድን የሚመጣበት ቀን ተቆርጦ ማስታወቂያዎች የተሰራጩ ነው። በዛ ጉዳይ ላይ ደግሞ እዚህ የስቶኮልም ስዊድን የባላደራው ምክር ቤት ቻፕተር ኃላፊዎችን ወደ በኋላ ላይ ያቀርበን እንዴት ነው ነገሩ ማለታችን አይቀርም።
አሁን እነዚህ እንግዲህ ዋና ዋና ፕሮግራሞቻችን ናቸው። እንግዶች የአድማጭ ተሳትፎ ይኖረናል ብለን እናስባለን። በተለያዩ አርስቶች ላይ አድማጮቻችንን እንጋብዛለን።
በወቅታዊ የሀገራዊ ጉዳዮች ላይ ባለፉት ሰሞን ገነው የወጡትን አንዳንድ ነገሮች በተኋላ መለስ ብለን እኛም ከዚህ ከስቱዲዮ አንዳንድ ሀሳቦች እናቀርባለን። እንደተለመደው አድማጮች በ0819100 በመደወል ታያዥ በሆኑ ነጥቦች ላይ በመናነሳቸው ነጥቦች ላይ እንዲሁም የለም ሌላ ምን ሰጠው አስተያየት አለም ካሉ ደውለው አስተያየታቸውን ማድረስ ይችላሉ ማለት ነው። እንግዲህ ፕሮግራማችን በዚህ መንገድ ይቀጥላል። ለመነሻነት አሁን አንድ ሁለት ነጥቦችን አይተን ወደ ቀጣይ ፕሮግራማችን እናልፋለን። እስቲ እንግዲህ በዋናነት እንደምታስታውሰው ባሳለፍነው ሳምንታት በተለይ በአገር ቤት ቁልፍ ሆኖ የቆየው አንድ ነገር አለ። ብዙዎችን ግራና ቀኝ ሲከፍል አስተውለናል። በሐዘንም በደስታም በተለያየ ስሜት ውስጥ ሆነው ጉዳዩን ያዩ አሉ። የዛሬ 2 ዓመት ገደማ በኢትዮጵያ ውስጥ ለውጥ የሚባለው ነገር ሲመጣ ያ ራሱ ስም ነበረው። ምናልባት አሁን እንደምታውቀው ቲም ከሌ ቲም ለማ እንደዚህ እየተባለ በዛ እንትን የተሰራ ነውና ከዛ አንጻር ባሳለፍነው ሳምንት ያልተጠበቀ ምናልባትም ሌሎች የተለያየ ነገር ስም ይሰጡታል፣ ግን ባልተጠበቀ ሁኔታ መሪ ናቸው የተባሉት ቶለማ መገርሳ መከላከያ ሚኒስትሩ በተለይ ፊት ለፊት እንደውም በአሜሪካ ድምጽ ሬዲዮ በመገኘት እንግዲህ ከዛ ቀደም ብለው ለምን የተለያዩ ነገሮች እንዳላደረጉ ብዙም ማብራሪያ እንኳን ባይገኝለት መደመር የሚለውን በአጠቃላይ በጠቅላይ ሚኒስትሩ የቀረበውን የፖለቲካ አካሄድ ወይም ፍልስፍናን እንደማይደግፉ በግልጽ ለአሜሪካ ድምጽ ሬዲዮ ተናግረዋል። ለዚህም ወደፊት ከህዝባቸው ጋር በመሆን የተለያዩ ነገሮችን አማራጮችን እንደሚያዩ እንደሚሰሩ የተናገሩት በዋናኝነትም ያነሱት ሐሳብ ይሄ አዲሱ የኢህአዴግ ውህደት ወጥፈር የኦሮሞን ህዝብ ጥያቄ ሊመለስ አይችልም። እኛ ቆጥረን የተቀበልነው ጥያቄ አለ ከኦሮሞ ህዝብ፣ ያንን ሳንመልስ ወደ ሌላ ውህደት ልንገባ አንችልም፣ በአዲሱ ፓርቲ ውስጥ ሆኖ ያ ጥያቄ ሊመለስ አይችልም የሚል አጠቃላይ ሐሳብ ሰንዝረዋል። ይህ እንግዲህ በራሱ በፓርቲው ውስጥም በራሳቸው በኦፒዲዮ ወይም በኦዴፓ ውስጥ እንዲሁም በሌሎቹ ዘንድ የተለያዩ ነገሮች ተነስተዋል። ለምን እንደዛ አይነት ሐሳብ ካላቸው ቀደም ብሎ በነበረው በስራ አስፈጻሚና በመከር ቤት ተሳታፊ ነበሩ ሳቸው ራሳቸው እጅ ሲያወጡም በትንሹም ብትሆን እጅ ሲያወጡ ተመልክተናልና እንደዛ ነገሮች በሆኑበት ሁኔታ የሳቸው ያዙታ even በምንድነው በጥያቄና መልስ ፕሮግራሙ ላይ ተሰሚነት ይቀንሷል የሚሰማኝ አጣሁን ብለዋል አሜሪካ ድምጽ ሬዲዮ። እንግዲህ ምንድነው ተሰሚነት ያጡትን ቢለውንም አናቀም። እንግዲህ መከላከያ ሚኒስቴር ናቸው በርግጥ በኢትዮጵያ ካለው የፖለቲካ ስልጣን አሰጣጥ ሚኒስቴሮች ብዙ ስልጣን አይደለም ያላቸው ባንድ ደብዳቤ ሹመት ሊነሱ የሚችሉበት ሁኔታ ነው ያለውና ያ ነገርም አለ እና ይሄ ነገር ወዴት ያመራል የሚለው ነገር ብዙዎች በራሳቸው መንገድ እየተነተኑበት ያለበት ጉዳይ ነው። እናንተም የተሰማችሁን በዚህ ሐሳብ በተለይ በዚህ የምርጫው ሂደት እየተቃረበበት ባለበት ብዙ የፖለቲካ ፍጥጫዎች ባሉበት ሁኔታ ላይ በራሱ በገዢ ፓርቲ አካባቢ ያለው መሰነጣጠቅን የሚያሳይ ነው ይላሉ እና ብዙ ሐሳቦች ይሰነዘራሉ። ሐሳቦች ምን ሐሳብ አለ በጣተው ለማጉዳይ ላይ
ያው የግለሰብ ልዩነት ወይም በሐሳብ እንደ ግለሰብ መለያየት አንደኛው የዲሞክራሲ ልምድ ነው ባህልም ነው እንደ ግለሰብ ከተመለከት ነው እንደ ፓርቲ አመራርና እንዳልከው ደግሞ ቲም ለማ ተብሎ ያንን ሐሳብ እስከዚህ ድረስ ይዞ መጥቶ በዚህ ታይም ላይ ያንን ነገር መናገር ይሄ እንደ ታይም ቦምብ ወይም ደግሞ ጠቅላይ ሚኒስትሩን ከስካሴ ላይ ደግፉ ይችላሉ ነገር ግን ዋናው እንትን ሆነው እስከዚህ ድረስ ሳቸውም ስለመደመር በተለያዩ መድረኮች ላይ ሲናገሩ ተሰምቷል። ይመስለኛል እኔ መለከተው ከመደመር ጋር ራሱ ከፓርቲው ደት ጋር ከችግር ሊኖርባቸው ይችላል። ታይም ልክ አይደለም ጊዜው እንዳልከው የሮሞን ህዝብ ጥያቄ መመለስ አይችልም አዲስ የሚዋቀረው ብልጽግና ፓርቲ የሚባለው ያንን ጥያቄ መመለስ አይችልም እኛ የተቀበልነው አደራ ከኦሮሞ ህዝብ ነው የሚለውን ነገር ከፓርቲው ጋር እንገናኝ። መደመርን የተቃወሙበት ምክንያት ግን ወይም ደግሞ የመደመርን ፍልስፍና አላምንበትም ወይም ደግሞ አልደግፈውም ብለው መናገራቸው በጣም ግር የሚያሳይ ነገር ነው። ምክንያቱም እንዳልነው ወደዚህ ወደፊት ከመጣታቸው በፊት ውስጥ ለውስጥ ብዙ ስራ ይሰሩ ናቸው አብረው እንዲያውም ስልጣኑን አሳልፎ ሰጥቶታል ነው ይባላል። ያው ቲም ለማ ተብሎ ዋናው ዶክተር አብይ መጨረሻ ላይ ነው ወደፊት የመጣው እንጂ ብዙን ስራ ያሰሩት ለማ ነገዱ
ጠቅላይ ሚኒስትር ራሱ እንዲሆኑ እሳቸው ብዙ አቶ ለማ ብዙ ሚና መጫወታቸው ይታወሳል።
እና ይሄንን ካደረጉ በኋላ አሁን እዚህ ጋር ደግሞ በተለይ ወቅቱ ይሄ የብልጽግና ፓርቲ ምስረታን ተከትሎ ወይም ደግሞ ፈጥኗል ነው እሳቸው ማንደኛው እንትን ፈጥኗል ነው ምናልባት ልክ ሊሆኑም ይችላሉ ከሳቸው እይታ ልክ ሊሆኑ ይችላሉ። ነገር ግን አንኤክስፔክትድ ነው በምንም ታምር ትልቁ የመከላከያ ሚኒስተር የሚባለው ምናልባት ከኦሮሚያ ክልል ፕሬዝዳንትነትም የተነሱት በዚህ ነው የሚል ግምት ነው ያደረብኛል። ምክንያቱም እሳቸው ኦሮሚያ ክልል ፕሬዝዳንት አው በሆኑ ጊዜ ነው ስለ አዲስ አበባ ኦፒዲዮ ኦዲፒ ለአዲስ አበባ ለኦሮሚያ ለማድረግ አዲስ አበባ እንደሚሰራ መግለጫ ሰጥቶ እሳቸው በነበሩ ጊዜ እንደውም ተከታታይ ጠንካራ መግለጫዎች ሲሰጡ የነበረውና ምናልባት ከዶክተር አብይ ጋር ያላቸው ቅራኔም የሚነሳው ከዛም ከኦሮሚያ ክልል ፕሬዝዳንትነት አንስተዋቸው ያነሷቸው የሚል ግምት አሁን አለ።
ሚኒስቴርነት ሹመት በኢትዮጵያ የስልጣን መዋቅር የሆኑ ሰዎችን መቀበልም እንዳይሰሩ ገለል ለማድረግ ያዘዴ መሆኑ ይነገራል ከቀደም ያለው ጊዜ ጀምሮ
እና ለመስማማታቸው እንደዚህ ረጅም
ምክንያቱም ጠቅላይ መከላከያ ሚኒስትር ስትሆን ሚኒስትር ተሆናለ በሲቪል ነው ሚኒስትር ብትሆነው ፕላስ የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጠቅላይ ሚኒስትሩ
ነው
እና በተዋቀር ያሉት ወታደራዊ ኤታማዦር ሹሞቹ ናቸው በበላይነት የሚመሩት። ምንም እንኳን ከውጪ በመከላከያ ደረጃ በሚኖረው ግንኙነት አንተ ድርሻ ቢኖርም ሳቸው አሁን አሜሪካን የሚገኝ
አሜሪካን ጋር አው በነጋታው ይደዋል። እንደውም አሜሪካን የተደረገላቸውን እንክብካቤ ስመለከት በየ በሚዲያ ምናም ሳይ ምናልባት አሳመኑልኝ ይሄን ሐሳቡን ይቀይር አይነት ይመስለኛል ባለ በጣም በትልቅ በሆነ የኢትዮጵያ ሚኒስትሮች ብዙ ጊዜ ይደዋል። የመከላከያ ሚኒስትሮቹም በተለያየ ኦፊሻል ባልሆነ መልኩም ይደዋሉ። ይሄዱት ደግሞ አደም ከጀራል አደም ጋር ነው የደህነት
ምዕራብ ደህነት
እና እዛ አሜሪካ ነገር የተደረገላቸው አቀባበል ምናልባት ዶክተር አብይ በቃ እንትን ያለው ሁሉ ይመስለኛል ያው የፖለቲካ ሰራር ቢሆንም እና ምንድነው በአጠቃላይ ግን ወቅቱን ያልተበቀ ብቻ ሳይሆን ከእንዳልከው ከራሳቸው የፓርቲ አባል ከቅርብ ጓደኛቸው እና በእኛ ዘንድ ደግሞ ቲም ለማ ተብሎ ይሄን ሁሉ ሐሳብ ሳንሽራሽሩ የነበሩሳቸው ናቸው። ኢትዮጵያዊነት ሱስ ነው እንዴው ሱስ ቶሎ ይለቃል እንዴ ተብሎ አክቹአሊ ስለ ኢትዮጵያዊነት መጥፎ ነገር አልተናገሩም
ግን አሁን ብዙዎች የሚያነሱት አለለም ማለት ምንድነው አክራሪ ማለት ትንሽ አይሎች አሉ በዛው በእንትን ውስጥ ያሉ ማለት ነው ጭራሽ መደመሩንም በብዙ ነገር ያው
መጻፉንም ያቃጠሉ
ተቃውሞ ያላቸው ምናልባት በነሱ ኃይሎች የመጠለፍ ድል ገጥሟቸው ይሆናል ብለው የሚያስቡ ወገኖች አሉ። አንድ በፓርቲ ውስጥ አሁን ለምሳሌ በተከታታይ ጊዜ ስናየው ከራሱ ከኦዲፒ ውስጥ አቶ ታዬ ደንዳ የሚባሉ በማህበራዊ ሚዲያ ላይ ብዙ ይጽፋሉ በተከታታይነት። አሁን እሳቸው ያቶ ለማን እንትን ሲታጩ ከኦሮሞ ህዝብ ጥያቄ ቆጥረን ተቀብለናል የሚለውን ነገር አቶ ታዬ ምንድነው የሚሉት መቼ ድሮስ ኦዲፒ ቢሆንስ በማን ተማመረጠውና ነው ሲጀመር ኦዲፒም ራሱ መጀመሪያ በራሱ የተመሰረተ ነው እንጂ በህዝብ የተመሰረተ አይደለም ጥያቄ ቆጥሮ የመቀበል አቅምም የለውም በዛ ሂሳብ ካሰላ ነው የሚል ነገር መከራከሪያ ሁሉ ያቀርባል።
ስብጨ ሳይሆን እሳቸው በአደራ አንዴ አሁንች የሚጠቀማት በአደራ የተረከብነው ስልጣን ነው ብለው ይናገራሉ። ባደራ ምን ማለት ነው? ባደራ በምርጫ ተመረጠም የትኛውም ፓርቲ ኢትዮጵያ ውስጥ እስካሁን ድረስ በዲሞክራሲያዊ መንገድ ተመርጦ ስልጣን ያዘ የለም። አደራስ መቼ ነው ህዝቡ በቃ ኢህአዲግ ራሱን በሆነ ቅርጽ ቀይሮ ቀጥሏል እንጂ አደራ እንግዲህ ቀድሞ የነበረውን ስነ ስርዓት በመተቸት ይቅርታ ስለጠየቁ እና በዚህ ጊዜ ያደረለም ፓርቲ መዋቀር ያለበት አሁን ያደራ ጊዜ ነው እናሚሉት ይመስለኛል። የዶክተር አብይ አካሄድ ለጠባብ ብሔርተኞች አልተመቻቸውም አይመቻቸውም ወይቱ ለመናገር መጠለፍ ምትለው ደግሞ እኔ እንዴት አርጎ እንደማያጠምቋቸው ነው ማለት አሁን በሆነ ፍጥነት ውስጥ አንድ ሰው ዩተርን አድርጎ ሐሳቡን ከቀየረ እኛ ሀገር ደግሞ ባለው ፖለቲካ ሰዎችን የመከተል አዝማሚያ አለ በጣም እንትናን ብሎ በቃ ሰውየውን በውርድንብር እንከተለዋለን ለትችትም አንድ በጣም በቃ የሚደነቅ ወይም ደግሞ ጥሩ የሆነ ፖለቲካ ሰውን ስትተቸው እንዴት ተቸዋለ ነው የምትባለው ከሰውዬው ጋር ችግር ያለብን ነው የሚያስመስሉት እና ለማ መገርሳን በጣም በቃ ብዙ ሰው የበጎሰው ሲለማተም በወቅቱ አሸነፈው ነው ገና በሙቀቱ ጊዜ አዎ በጣም ብዙ ከዛ ግን ከሚዲያ የመጥፋት ነገር አለ እንደተባለው እንዲያውም ይሄ ነገር ቆይቷል
አይ ቆይቷል ውስጥን ብዙ ነገሮች ነበሩ በርግጥ
እና ትንሽ ከባድ ነው ግን መጠመቅ ስለኛ አሁን ለምሳሌ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት እንግዲህ ዶክተር አምባቸው ዶክተር ዳኛቸው ስለሱ ገና ሲመረጥ የጻፉት ነገር ሁሉ ነበር በጣም የሚያስጎመጅ አይነት ነገር እና ዳንኤል ክብረትም በጣም ብዙ ምስክርነት ሰጥተው ያው ቀድም ምልህ ምንድነው ወዲያው እሱ ሳይሆን የታጠፈው ወይ እነሱ አሳስተውን ይሁን አሁን የመረጃ ችግር ነው አሁን ስለለማ ያለን አመለካከት ወይም ስለ ዶክተር አብይ ያለን አመለካከት የሆኑ ሰዎች የሚነግሩንን መረጃና አንዳንድ ድርጊታቸውን በማየት ነው ሰፖርት ምናረጋው እንደዚህ ሲታጠፉ ደግሞ አስደንጋጭ ነው በኢትዮጵያ ባልተረጋጋ ፖለቲካ ሁኔታ ውስጥ ከቅርብ በተለው በተለይ ደግሞ በዛው ጎን ለጎን ይሄንን ሐሳብ ደግሞ የማይደግፉት ህዋቶች አሉ የብልጽግናን ፓርቲ የሚሆን መደመርን ቶታሊ የማይደግፉ አሉ ከመጀመሪያው የነሱ ከመጀመሪያው ነው እሄ ወደ መጨረሻ የመጣና እንዳልከው የመጠለፍ ብቻ ሳይሆን የሆኑ ኃይሎች ደግሞ አሁን የሳቸውም የፌደራሊስት ግንባር በሚል አሁን የሚያወሩት እንደዛ አይነት ነገር ነው የፌደራሊስት ግንባር ስለዚህ ወዴት ሁለት አይነት ፎርስ የተፈጠረ ነው እና የሳቸው ንግግር የሳቸው ኢንተርቪው ሰዓቱን ስታዩ ወደዚህ ወደ ፌደራሊስት ግንባር ወደሚባለው በመንግስት ማቁር ውስጥ ሆነው ሚኒስተር ሆኖ
መጨረሻ ላይ በአሜሪካ ድምጽ ሬዲዮ በሰጡት ቃለ ምልልስ መጨረሻ ላይ ምን እንዳሉት እንደነው በቃ አይ አንተ ታስፈልግም ብለው በዚህ ንግግሬ ካላነሱኝ በስተቀር በዚሁ ባለኝ ስልጣን ሆኜ በፓርቲ ውስጥ ሆኜ ተጋላለሁ የሚል ነገር
ነው እና የዮሮ ምንድነው ይቀድም ያልከው ነገር ነበር የኦሮሞን የህዝብ ጥያቄ ከህዝቡ ጋር ተነጋግሬ
አሁን ሚል ከሆነ በዚሁ እንትን ሚል ከሆነ ያው ከኦሮሞ ህዝብ ጋር ተነጋግረን ቀጣይ ማለት በፓርቲ መቋቋም ሊሆን ይችላል አነጋገሩ ብዙ ግልጽ አይደለም
እንዴት ነው ከህዝቡ ጋርስ የሚነጋገሩት ነው በምን አይነት መዋቅር ውስጥ ሆኖ ነው ከህዝቡ ጋር ማን ሆኖ ነው የሚነጋገሩት
እሱ ነገር ግልጽ የሆነ ነገር አይደለም እና ብቻ ቀጣዩ ጊዜ በዛው ለራሱ በፓርቲ ውስጥ ላለው አካሄድና ሁኔታ ፈታኝ መሆኑን ያሳያል።
እንዴት ታየዋለህ ግን? እኔ አሁን የሲያውን ይብልጽግናን የፓርቲው ራሱ በጣም በፍጥነት እና በምርጫ ቦርድ ተመዘገበ ይመስለኛል። ግን መክሰም ያለባቸው አንዱ ፓርቲ ነው የከሰመው እስካሁን ድረስ ራሱ የ
አይ ቲንክ መመዝገብ ሳይሆን ለመዝገባ ጥያቄ ያቀርባል ለምርጫ ቦርድ ነው የሚለው ዜና ላይ ተመለከትኩት እኔ። ያው እዲም መዘገብ ማለት ነው ለምርጫ ቦርድ። ግን የተለያዩ ሰዎች በሰጡት አስተያየት ለካንተ እንዳልከው ፓርቲዎቹ መጀመሪያ ጀነራል ምንድነው
መክሰም አለባቸው
እናቸውን ጠርተው መክሰም አለባቸው የሚል ነገር አለ።
ይሄ ለህዋት ጊዜ መግዣ ነው። አባይዞ ይሄንንም ያረጉት ይሄ የህግ ክፍተት አለ እንደዚህ ፓርቲው ነው ህዋት ከመስረታው ጋር ለም ችግሬ ግን የአመሰራራት ሂደቱ ትክክል አይደለም። እስከ ወርዶ እስከ ቀበሌ እስከ ወረዳ ድረስ ህዝቡ መወያየት አለበት። ሲጀምር ኢህአዴግ ህዝቡ ተወያይቶ የፈጠረው ፓርቲ አይደለም። ለማፍረስም ደግሞ ማንም ራሳቸው ከተስማሙበት ማፍረስ ይችላሉ። አሁን ህግን ሁልጊዜ ስለ ህግ ሲያወሩ ወይም የህግ የበላይነት ሲሉ የቅርብ ጊዜ ትውስታችንን ወይ ደግሞ የረሳን ምናልባት ኢትዮጵያ ውስጥ የህግ የበላይነት ያልነበረበት በጣም በተለይ ምርጫና ፓርቲን በተመለከተ የአንድ ሰው አገዛዝ የነበረበት ነው። እንደውም በጠቅላይ ሚኒስትር መለስ ዜናዊ ጊዜ በአንድ ሰው ወደ እንደውም ወደ መመለክነት ደረጃ በደረሰ መልኩ ህግን እሳቸው ማታ የጻፉትን ወረቀት ጠዋት ፖሊሲ ሆኖ እንደውም አማካሪዎችም ያለው አይመስለኝም ደፍረውም ያማክሯቸው አይመስለኝም። እና የግብርናውንም የኢኮኖሚውንም የትኛውንም አውታር እሳቸው የሚያስቀምጡት መስመር ሲፈልጉ አብዮታዊ ዲሞክራሲ ካልሆነ ደግሞ ልማታዊ መንግስት እያሉ የተለያየ እንትን በአንድ መጽሔት ላይ ሁሉ በብሔረሰባቸው ይጽፉ ነበር። ምን የሚባል መጽሔት ነበር? አንድ መጽሔት አለ የኢህአዴግ የወራዊ መጽሔት አለ። እዛ ላይ የሚጽፉት ጽሑፍ ነው ፖሊሲ የሚሆነው። እና አሁን መተው ህግና ስነ ስርዓትን ጊዜ መግዣ ይመስለኛል እነሱ ለሚያስቡት ነገር። እና ይሄ አቶ ለማ መገርሳ እንትንም ጊዜ የሰጣቸው ይመስለኛል። ምናልባት
ቀላል ተጽዕኖ እንደማይኖረው እንገምታለን። እንግዲህ ይሄንን በቀጣይ እንዲህ ባንድ ቀን እንዲህ ዝም ብሎ እንዲህ ነው ተብሎ የሚተው አይደለም። በሂደት ሐሳባቸው ይሄ ራሱ የፖለቲካ ብዙ ሴናሪዮችን የሚያስከትል ነው። ምን ቢሆን ምን ይሆናል የሚለውን ይሄንን እንግዲህ ከባለሙያ ጋር በቀጣዮች ወይ ጋብዘን ምን ወያይበት አርስት ነው ማለት ነው። ሌላ ሀሳቦች አሉ ከህዋት ጋር በተያያዙ ምናነሳቸው ነገሮች አሉ። እስቲ ግን ቲንክ ኢንተርቪው እናደርጋለን። አሁን
አንድ እንግዳ ይኖረናል። አዎ
ከዚህ ከባላደራው ምክር ቤት ከዚህ ከስቶኮልም
ለማስተዋወቂያ ማርገን
በአለን። ግን እስቲ በአጠቃላይ እንደ መንደርደሪያ እንዲሆነን እንዴት ነው በጋዜጠኛ እስክንድር ነጋ እንዳየው ምን ያህል ነው በአሜሪካን ሀገር በአጠቃላይ የውጭ ጉዞ? ብዙዎች እንደሚሉት እጅግ የተሳካ ላይክ ብዙ አመት እንደነበረ እንደ ፓርቲ አቀባበሉ ሁኔታው የህዝቡ ሁኔታ በተለያዩ በቀጥታ በሚተላለፉ ስርጭቶችም እንዳየ ነው ከፍተኛ ሆነ ተቀባይነት ያለው አካሄድ ነው። የወቅቱም ፖለቲካ በደንብ የመዘኑ ያሉበት የሚሄዱበት አካሄድ አለ። ከዚህ አንጻር ሁኔታ እንግዲህ አንዳንድ የሚያስቀምጧቸው ነገሮች አሉ። በዚህ ከባለዳራው ምክር ቤት አንጻር አንተ እንዴት ነው የገመገምከው ያለው አጠቃላይ ከተጠቀ
የህዝቡን
ሁኔታ?
ብዙ ጊዜ ያው የህዝብ ጥያቄን ይዞ የሚነሱ ሰዎች ድጋፍ ይኖራቸዋል። የህዝብ ጥያቄ ማለት አሁን የአዲስ አበባ ጉዳይ ከመሰረተ ልማት ከኢኮኖሚ ከሌሎች ተጠቃሚነት በላይ የነጻነትና የማንነት ያለመወከል አሁን በአዲሱ የብልጽግና ፓርቲ ራሱ የእንትኖች ውክልና ሲወጣ በፐርሰንት የአዲስ አበባ ህዝብ አልተወከለም እና ውክልና የሌለው ህዝብ ስለሆነ አሁን ይህንን ጥያቄ ይዞ ስለተነሳና ጉዳዩን ከመንግስት ቀድሞ ይመስለኛል የእስክንድር አካሄድ ምንድነው መንግስት ማሰብ ያለበትን ማድረግ የነበረበትን ነገር እንዲሆን እሱ የማንቃት ነገር ነበረ። ያው መንግስት ደግሞ በግልጽ ያንን ሐሳብ እንደማይቀበለው እንደውም እንደ በጠላትነት ሁሉ እንደፈረጀው የሱን አስተሳሰብ ይታየ ነው። እና ይሄ ቁጭት እንትን ያላቸው ሰዎች የአዲስ አበባ ጉዳይ መለከተናል የአዲስ አበባ ጉዳይ ኢትዮጵያን ጉዳይ አንደኛው ማሳያ ነው ብለው ያመኑ ሰዎች በአገር ውስጥም ሆነ በውጭ ከፍተኛ ድጋፍ ያደርጉለታል። እና እዚህም ሀገር በዚህ በሬዲዮ ጣቢያችንም ጋብዘነው ሁለት ጊዜ ይሆናል አነጋግረናል። ስለዚህ አሁንም ቢሆን የሱን እንቅስቃሴና ጉዞ በተመለከተ ስለሚኖረው ፕሮግራም እንግዳ ጋብዘን የዚህን የባላደራ እንቅስቃሴ የስዊድን ቻርት ታርት
ስዊድን ቻፕተር ያለው ሁኔታና በቀጣይ መቼ እንደሆነ ፕሮግራሙ ይዘቱና ተቀላዩ ነገሩን እንነጋገርበታለን። ከደቂቃዎች በኋላ እንመለሳለን ማለት ነው።
ጤናስጥልን እንግዳችን መስመር ላይ አሉ። አቶ ወንድማገኝ
አቤት። ጤናስጥልኝ እንዴት አረፈዱ?
እግዚአብሔር ይመስገን። እንዴት አረፈዱ?
ሁሉም ሰላም ነው ይመስገነው።
እስቲ ለመጀመሪያ የባላደራውን እንቅስቃሴ በስዊድን ያለውን እንቅስቃሴ አጠራርገው ቢያብራሩልኝ።
ኦኬ። እንግዲህ ያው የባላደራው በስዊድን ያለውን እንቅስቃሴ የባላደራው የዓለም አቀፍ እንቅስቃሴ ከሆነው አንዱ ቻፕተር ነው። ያው በየሀገሩና በሀገር ውስጥ ደግሞ ባሉ ከተሞች በቻፕተር ተከፋፍለን ነው የምንንቀሳቀሰው። ዋናው ስራችን ያው አዲስ አበባ የሚገኘውን ዋናውን የባላደራው ምክር ቤት ጽህፈት ቤት በፋይናንስ መርዳት ነው። ከዛ በተረፈ ደግሞ አገር ቤት ያለውን ትግል በተመለከተ እዚህ ላለው የስዊድን መንግስት ማሳወቅ እና በአጠቃላይ ዲፕሎማሲው ላይ በዲፕሎማሲ በኩል ያሉትን ስራዎች ለመርዳት እንሞክራለን። ይሄ ነው እንግዲህ።
ምን ያህል ተጽዕኖ መፍጠር ትችላችኋል አሁን በዚህ በእንቅስቃሴያችሁ እስካሁን ድረስ? በዚህ በስዊድን እንዳልከው መረጃ በማስጨበጥ ዕውቀት በማስጨበጥ ሆነ በሌሎች እንቅስቃሴዎች ምን ያህል ሄዳችኋል? ከሌሎች ዓለም አቀፍ እንቅስቃሴዎች የስዊድን ተሞክሮ እንዴት ታየዋለህ አንተ?
እንግዲህ እስካሁን ባለው ሁኔታ ጥሩ እንቅስቃሴ አድርገናል። በነገራችን ላይ ያው የባላደራው እንቅስቃሴ ባላደራው ለምን እንደተመሰረተ ምን ምን አላማዎች ይዞ ነው የሚንቀሳቀሰው ምንስ ነው አርቺቭ ማድረግ የሚፈልገው የሚለውን ነገር ለዓለም አቀፍ ማህበረሰብ ብቻ ሳይሆን እዚህ ስዊድን ውስጥ ለሚኖሩ ኢትዮጵያውያንም ማስረዳትና መቀስቀስ ከመጀመር ነው የጀመረው። ከዚያ ቆየ የተሰካ እንቅስቃሴ አርገናል። የዚህ የባላደረው ምክር ቤት ምክትል ሰብሳቢ የሆነው ኤርሚያስ ከዚህ ከአሜሪካ በመጣ ጊዜም አንድ ትልቅ ስብሰባ አርገናል። ከዛ በተረፈ የስዊድን የፓርላማ ከፓርላማ አባሎች ጀምሮ እዚህ ስዊድን ወይም ስቶክሆልም ከተማ ውስጥ የሚገኙ በዚህ በሰብአዊ መብት ላይ የሚሰሩ ድርጅቶችን አንድ ሁለት ጊዜ አግኝተን ደብዳቤ በማስገባትና ኢትዮጵያ ውስጥ ያለውን ሁኔታ በማስረዳት የተወሰኑ እንቅስቃሴዎች አድርገናል። በተረፈ በአጠቃላይ ደግሞ አውሮፓ ካሉት ከሌሎች ቻፕተሮች ጋር እየተናበብን አውሮፓ ህብረት ጋርም አንዳንድ ነገሮችን ለማስገባት ሞክረናል እና ከሞላ ጎደል ከተመሰረተ ጊዜ ጀምሮ የዚህ ስቶኮልም ቻፕተር እስካሁን ያው ከዋናው ጽህፈት ቤት ከአዲስ አበባ በሚሰጠን መመሪያ መሰረት የተቻለንን አድርገናል። ቀላልም አይባልም፣ ተጽዕኖ ፈጥረናል። አሁን ላይ በተለይ የዓለም አቀፍ ማህበረሰቡ ኢትዮጵያ ውስጥ ያለውን ጉዳይ በተለይ ከዚህ ከለውጡ ጋር ብዥታ ነው ያለው። ኢትዮጵያ ውስጥ ሁሉም ነገር ጥሩ እንደሆነ የሚታሰብበት ስዕል ነበር ያለው እና ያንን በመለወጥና መሬት ላይ ያለውን እውነት በማስረዳት አኳያ ጥሩ እንቅስቃሴ አድርገናል ባይነኝ።
ኦኬ፣ የባላደራውን መስራች እስክንድር ነጋን ወደ ስዊድን ስቶክሆልም እንደጋበዛችሁ መረጃ ደርሶናልና ስለሚኖረው መርሃ ግብር እንዲሁም ምን አይነት ዝግጅት እንደተደረጋችሁ ብትገልጹልኝ።
እውነት ነው? አዎ፣ እንግዲህ እስክንድር ዓለም አቀፍ ጉዞን ከጀመረ ትንሽ ቆይቷል፣ አንድ ወር አካባቢ ሆኗል። እንግዲህ እናንተም እንደሰማችሁት አሁን ያለው አሜሪካ ነው። አሜሪካ በተለያዩ ግዛቶች እየዞረ ጥሩ ስብሰባዎችን አድርጓል። የዚህ የጉዞ መርሃ ግብር አንዱ አካል ያው አውሮፓ ነው። አውሮፓ መጀመሪያ የሚመጣው ፍራንክፈርት ነው። ከፍራንክፈርት በኋላ ወደ ብራስልስ ሄድና የአውሮፓ ህብረት ሰዎችን ያገኛል ከአና ጎሜዝ ጋር ሆኖ። ከዛ ፍራንክፈርት ተመልሶ ቀጥታ የሚመጣው ወደ ስዊድን ነው።
መቼ ነው ማለት ነው?
በ22 እሁድ ቀን ማለት ነው። ቦታውን እንግዲህ ነገ ነው እርግጠኛ የምንሆነው። አሁን ቀኑን ነው። ቀኑ በ22 እንደሚመጣ ጉዞ ተረጋግጧል። ቦታውን በቅርብ እናሳውቃለን። ነገ ነው ኮንፊርም የምናደርገው። ያው እንደተለመደው የአሜሪካ ስብሰባዎች ላይም እንደታየው በሀገራችን ወቅታዊ ሁኔታ ላይ ነው ውይይቱ የሆነው። በተለይ ደግሞ የባላደራውን እንቅስቃሴ የሚደግፉ ሰዎች ሀገራችን ላይ አሁን ያንዣበባትን አደጋ የተረዱና የባላደራውን እንቅስቃሴ የሚደግፉ ሰዎች በዚህ ላይ ደግሞ ሀገራችን የገባችበትን ፈተና ለመውጣት በምናደርገው ርብርብ የድርሻቸውን ማድረግ የሚፈልጉ ሰዎች መጥተው ስለ ሀገራችን ወቅታዊ ሁኔታ የምንወያይበትና እንዴትስ መለወጥ ይችላል፣ ምን አይነት ተግባራዊ እርምጃዎችን መውሰድ እንችላለን የሚሉትን ነገሮች ነው። በእነዚህ በሁለቱ ጉዳዮች ላይ ነው የምንነጋገረው።
እንግዲህ በጣም የተሳካ ፕሮግራም እንዲኖርላችሁ እንመኛለን። እንግዲህ በተደጋጋሚም እኛ ቦታውንም ካረጋገጣችሁ በኋላ ሰዓቱንም ካረጋገጣችሁ በኋላ በሚዲያ በተለያዩ መልኮች እንደምትገልጹ እምነታችን ነው። በድጋሚ እንገናኛለን። ማስተላለፍ የምትፈልገው ተጨማሪ መልእክት ካለ ከዚህ ጋር አያይዘ ያልተነሳ ሀሳብ?
ያው እንግዲህ ቦታውን በዚህ በዛሬ መግለጽ ባለመቻላችን በጣም ይቅርታ እንጠይቃለን። ማሳሰብ የምፈልገው ነገር እድሉ ከተሰጠኝ እንግዲህ አሁን ኢትዮጵያ ሀገራችን ያለችበት ፈተና ማንም ኢትዮጵያዊ የሚያውቀው ነው እና በዚህ ዝግጅት እንግዲህ አገር ወዳድ የሆኑ ኢትዮጵያኖች ተገኝተው አብረውን ስለ ሀገራችን እንድንመክር በተጨማሪም ደግሞ ምን መደረግ አለበት በሚለው ላይ አብረን ሁላችንም ተግባራዊ እርምጃ የምንወስድበት መድረክ ስለሆነ ሁሉንም ኢትዮጵያዊ በስዊድን በስቶክሆልም የሚኖሩ ኢትዮጵያዊ በዚህ በስቶክሆልም ቻፕተር ስም እና በእስክንድር ስም ያው እንግዲህ በታላቅ ትህትና እንዲመጡ ጋብዛለሁ። እናንተም ስለሰጣችሁኝ እድል እጅግ አድርጌ አመሰግናለሁ።
እሺ በጣም እናመሰግናለን ወንድማችን መልካም ቆይታ
መልካም
ችን ወደ ሁለተኛው አርስታችን እንገባለን። በዛሬ ፕሮግራማችን የተዝናናችሁበት የተማራችሁበት እንደሆነ እርግጠኛ ነኝ። ያው የኖቤል ፕራይዝ ሽልማት በስዊድንና በስዊድን ስቶክሆልም እና ኖርዌይ ኦስሎ ነው የሚካሄደው። በተለያዩ ዘርፎች የኢኮኖሚክስ፣ የኬሚስትሪ እና የፊዚክስ እዚህ በ10 ይመስለኛል ይከታ። እንደውም ፍሪ ኢንትሪ ያለው አንድ ፕሮግራም አለ፣ ፕሬስ ኮንፈረንስ ማለት ይሰጣሉ ተሸላሚዎቹ። እዛ ላይ ማንም ሰው መገኘት ይችላል።
ራሱ የኖቤል ኮሚቴው እንዲሁም በርከት ያለው ተለያየ እንትኖችን ያዘጋጃል። በተለያየ ጊዜ ተሸላሚዎቹ ብዙ ቆዩና እዚህ ተለያየ ስብሰባዎችን ኮንፈረንሶችን ያደርጋሉ። በዛ እንትኖች ተሸላሚዎቹንም ማግኘት የሚቻልበት እድል አለ።
አድማጮቻችን ይህን እድል መጠቀም ይችላልላችሁ ለማለት ነው። እንግዲህ ደግሞ ኖርዌይ ኦስሎ ላይ የሰላም ሽልማት ለዶክተር አቢ የመቶኛ የኖቤል ሽልማት ይበረከትላቸዋል። እሱን በማስመልከት ወደዚህ ወደ ኖርዌይ ይመጣሉ።
የፊታችን ማክሰኞ ነው በኖርዌይ ኦስሎ የሽልማት ስነ ስርዓቱ የሚካሄደው ማለት ነው። ከዚህ ሽልማት አሰጣጥ ጋር ተያይዞ የተለያዩ ነገሮች የተነሱ ነው። በራሱ በኖርዌይ የኖቤል ኮሚቴ ማለት ነው በዜናዎች ስም ላይ በስፋት እንደተገለጸው ቅሬታው እንደ በስፋት አቀርቧል። ለምሳሌ ኖርዌይ የራሱ ይሄ የኖቤል ኮሚቴው ማለት ነው በተለይ ዶክተር አብይ በኖቤል ኮሚቴው የተለያዩ ፕሮግራሞችን ያዘጋጃል። ከሽልማቱም ባሻገር ማለት ነው የተለያዩ ፕሬስ ኮንፈረንሶች አሉት። ሰፋፊ የዓለም አቀፍ ጋዜጠኞችን የምታገኝበት ዝግጅት አለ። ሌሎች ሴሚናርና ሲምፖዚየሞችን ከዋዜማው እስከ ዕለት ሁለት በተለያዩ መድረኮች ከፋፍሎ የሚያዘጋጀው ዝግጅት አለ። ቀደም ብሎ ከኢትዮጵያ በተሰራጨ መልእክት ጠቅላይ ሚኒስትሩ ከሽልማት ስነ ስርዓቱ ውጪና በጣም ከተመረጠ የተወሰነ ፕሮግራም ውጪ ሊካፈሉ አይችልም የሚል መረጃ ተከትሎ ነው የኖርዌይ የኖቤል ኮሚቴ ከፍተኛ ማለት ያለመደሰቱን። ምክንያቱም ይሄ የሰላም ሽልማት አንዱ የሚያጠቃልለው ሐሳብን በነጻነት የመግለጽ መብት ጋር በተያያዘ ስለሆነ ይሄንን አለማድረጋቸው ፍጹም እንዳሳዘነው ነው የገለጸው። በኢትዮጵያ መንግስት በኩል በጠቅላይ ሚኒስትሩ ፕሬስ ሴክሬታሪ በኩል የተገለጸው ነገር ብዙዎቹን ሰዎች ያላሳመነና ብዙም እንትን ያላለ ነው። እሳቸው የማይቀርቡበትን መንገድ ከአስተዳደግ፣ ከባህል፣
ከሃይማኖት
ጭምት ከመሆን አንጻር ነው እንደው ደፍረው እዛ ፕሬስ ኮንፈረንሶችና ሌሎች ላይ የማይቀርቡት የሚለው አይ ዶንት ኖ እንዴት ምን ያህል
ምናልባት ያው ለሚቀርብላቸው ምናልባት ያው እንዳልኩ ሐሳብ ነጻነት ነው። በዛ ቦታ ላይ ብዙ ጥያቄዎች ሊያነሱ የሚችሉ ወገኖች ይኖራሉ። እንዲያውም ተጣጥ ጥያቄዎች ሊገጥማቸው ይችላል በሚል የተዘጋጀላቸው ነገር ይኖር ይሆናል። ያንን አስበውም ነው ይሄን ፕሬስ ኮንፈረንስ ላለ መስጠት የወሰኑት። እንዳልኩ ቅር የሚያሰኛቸው እንትኖች አሉ። ግን ከዚህ በፊትም በኤክስፒሪየንስ እንደው ኦባማም ንግግር ምንድነው ፕሬስ ኮንፈረንስ ላይ አልነበረም ጥያቄ ኦፕን የሆነ ጥያቄ መልሶች ላይ አልነበረም የሚል እንትን
መከራከሪያ ቀርቧል። ግን ያው አንዱም ባንዱ እንትን ለማድረግ ብዙ ማስኬድ የሚያስኬድ አይደለም።
በእውነቱ ካሰብ ነው እውነቱን ለመናገር እንግዲህ ከሽልማቱ በፊትም ከሽልማቱ በኋላም ብዙ ጥያቄ የሚያስነሱ ነገሮች አሉ። እነዛን ጥያቄዎች ደግሞ እዛ መድረክ ላይ መመለስ አይችሉም እውነቱን ለመናገር መሸፋፈን የሚቻሉ አይደሉም። አንደኛ ውሸት ነው ብለን መናገር የምትችላቸው አይደሉም። በግልጽ የምታዩ
በብዛት ተዘጋጅተውበት ነው የሚቆዩት። ምክንያቱም ፕሬስ ኮንፈረንስ ታደርጋላችሁ ተብሎ የሚዘጋጁ ቀደም ብሎ የሚነገራቸው ብዙ አሉ። ስለዚህ ያው ጋዜጠኞች ኃይለማርያም ደሳለኝን አንድ ጀርመን ጋዜጠኛ ስጠይቀው አይተሃል ጠይቀው እንደነበረና አጥዋደ ይዋሻሉ እንዳጥዋሽ ያለፈለፊት ነው አ አ ሲያረጋው የነበረውና
እንደዚህ አይነቶቹ ደግሞ ከዛም ይከብዳሉ ምክንያቱም ለነዚህ ብዙ ጊዜ ፕሬስ ኮንፈረንሶችን ስታይ አንተ ያ በኢትዮጵያ ለምሳሌ ያዘጋጃቸው ጋዜጠኞች ያዘጋጀው ጥያቄ ነው የምትጠየቀው በተወሰነ መልኩ እንትኑን ፍሬምወርኩን ታቋለህ ምን እንደምጠይቅ ምን እንደምትመለስ ምናምን ነገር ተዘጋጅተህበት ነው እነዚህ ግን ራንደም ይሆኑ ከባባር ጥያቄዎች ይጠይቁ ይችላሉ እነሱን ደግሞ መመለስ ማታደረሰብሳቸው
ብዙ ነገሮች ይኖራሉ
እነዛ ደግሞ
አንተ ላይ አጉል ጥቁር ነጥብ አስጥሎ
ሽልማቱ በቀረብኝ የሚያስብሉ ሁሉ ጥያቄ እንዲያው ማልፈልግም ሽልማቱን እና በዚህ እንግዲህ ይሄንንም ማስመልከተን
በተያዘ ከዚህ ከሽልማቱ ጋር በተያዘ እንግዲህ ከዚህ ቀደም ሁለት ነገሮች አሉ ተሰማ ነው ያው ከዚህ ቀደም ተቃውሞ ሰልፍ እንዳለ ተነግሯል ባንድጎን ደግሞ ደጋፊዎችም ሰልፍ እንደሚወጡ መረጃዎች ወጥተዋል እንግዲህ ሁለት ነገሮችን ግራና ቀኝ ያስተናግዳል ተብሎ ይተበቃል በሌላ ሁኔታ ጠቅላይ ሚኒስትሩ ነገ ሰኞ እዚህ ስቶኮልም እንደሚወጡም ተዘግቧል ግን ምን ያህል ህብረተሰቡን ያገኙ ወይም ከኤምባሲ ሰዎች ከብቻ ይገናኙ ነገ ጧት እዚህ ገብተው ከዛ ወደ ማምሻውን ወይም በማግስቱ ጧት ወደ ኦስሎ ያቀናሉ ተብሏል እንግዲህ ይሄ ለመረጃ ያህል ነው ማለት ነው
አያይዘን እንግዲህ የተባበሩት መንግስታት ድርጅት የመስከንድር ነጋን
ከዚህ ጋር ተያይዞ የምነሳው ነገር በአንድ ጎን ጠቅላይ ሚኒስትሩ ፕሬዝደንትን ላይክ አላደለም ተሲገፉ ሰኞ ዲሴምበር 9 በአሜሪካን ሀገር ናሽናል ፕሬስ ክለብ የሚባል በጣም ዝነኛ ዓለም አቀፍ የጋዜጠኞች ተቋማት ስብስብና በጣም ከፍተኛ ተሰሚነት ያለው ማለት ነው የናሽናል ፕሬስ ክለብ የሚባለው ጋዜጠኛ እስክንድር ነጋ ለሰኞ ቀጠሮ ተይዞለታል ከናሽናል ፕሬስ ክለብ ጋር ያው ውይይት ያደርጋል ማለት ነው በወቅታዊ ጉዳዮች ላይ ያም በ ናሽናል ፕሬስ ክለብ ድረገጽ ላይ የተዋወቀ ነው የሚገኘው ዓለም አቀፍ ጋዜጠኞች ሌሎች የሚመለከታቸው ከፍተኛ የአሜሪካን እንግዲህ አሜሪካን ሀገር ያለው የሚዲያ እንትን ምን ያህል እንትን እንደሆነ ይታወቃል እና በዛ ፕሮግራም ላይ ጋዜጠኛ እስክንድር ነጋ ቀርቦ በተለያየ ሁኔታዎች መግለጫ ይሰጣል የናሽናል ፕሬስ ክለብ ከዚህ ቀደም ጋዜጠኛ እስክንድርንም እንደሸለመ ታወሳል ማለት ነው ስለዚህ ግራና ቀኝ ለማነጻጸር በተወሰነ ነውና
አዎ ያው የተጽኖ የመፍጠር ችሎታው ቀደምም እንዳወራነው የእስክንድር ነጋን በተለይ ባለም አቀፍ ሚዲያዎች ላይ በፊት ተዚህ ለኛል የሆነ ወቅት ላይ ጀርመን ድምጽ ሬዲዮ አሜሪካ ድምጽ ሬዲዮ ብዙ ጊዜ የሚያመጧቸው የሚያቀርባቸው ሰዎች አንዳንዴ እነሱ የሚናገሩት ነገር ሲፈጸም ወይም ደግሞ ሲሆን ታል አሁን እንደዚህ አይነት ባህል የላቸውም ኖርማሊቲ ትናንሽ ዜናዎች ነው ትናንሽ ማለት እንደ አሁን አልጀዚራ ላይ ተመልክተ ከሆነ ይሄን ሁሉ ለውጥ ኢትዮጵያ ውስጥ ያመጣው አንድ ፕሮግራም ነበር የዛሬ ሰባት አመት እንደዛም አይቆይም እዛ ፕሮግራም ላይ ጆዋር መሐመድን ጋብዘውት ኦሮሞ ፈረስትና ኢትዮጵያ ፈረስት የሚል ጥያቄ ጠይቀውት ነው ያ ሐሳብ ነው አሁን ጎልብቶ እዚህ ደረሰውና ሚዲያዎች ለመልካምም ለክፉም ነገር እንዴት አገልግሎት ላይ እንደሚውሉ በተለይ አሁን በማየው ነገር አልጀዚራን ከተመለከተከው ብዙ ጊዜ በኢትዮጵያ ዙሪያ ላይ የሚያቀርባቸው ዘገባዎች በጣም የተዛቡ የሆኑ ነው ባንድ ወገን ጽንፍ ያዙና ኢቭን የኢትዮጵያን ታሪክ የህዝብ ቁጥሯን አውቀው የማዛባት የሚያገኙት መረጃ አዛብተው ማቅረብ
ለሱም ብቻም ሳይሆን ኢቭን በኢትዮጵያ ውስጥ አሁን የክልሎች የካርታ ወሰን ብዙ አጨቃጫቂ መሆኑ ይታወቃል አንዳንድ እንግዲህ ኦፊሻሊ ካሉ ካርታዎች ውጪ አንዱ ክልል ውስጥ ያለው በሌላ ክልል ውስጥ እንዲሆን የተደረጉ ያሉ በግለሰቦች የሚቀነባበሩ ነገሮች በሚዲያ ሽፋን እንዲያገኙ የተደረገበት ያለ ሁኔታ አለ ያም
ከዛ አንጻር እስክንድርን እንቅስቃሴ ስናየው ደግሞ በጣም ታማኝነት ባላቸው ተቋማት ዓለም አቀፉ ቁና ባላቸው ተቋማት ላይ ነው ብዙ ጊዜ የሚሰጠውም ሐላፊነት የተሞላበት ንግግሮቹም ኢንተርቪውም ሲደረግ ይሄ ስሜታዊና ባልሆነ መልኩ ሐላፊነት የተሞላበት እንትኖችን ነው የሚያደርገው እና ጥሩ አጋጣሚ ሆናል ሁላችንም መከታተል ያለብን ይመስለኛል እና
ጥሩ እንግዲህ ተወሰነ ሙዚቃ ቆይታ አድርገን እንመለሳለን ቻችን ማስተዋቂያ ከተለን እናሰማለን። የኢትዮጵያን ማህበረሰብ በስዊድን ኢትዮጵያ ኮሚኒቲ ለቀዳሜ ኦክቶበር 12 ቀን ጠርቶት የነበረው አመታዊ ጉባኤ ወይም መላተ ጉባኤ ባለመሟላቱ እንዲተላለፍ መደረጉ ይታወሳል። በመሆኑም ድጋሚ ስብሰባ መጥራት አስፈልጓል። ድጋሚ ስብሰባው ለቀዳሜ ዲሴምበር 14 2019 ከቀኑ 14 ሰዓት እስከ 16 ሰዓት ስለተቀጠረ የማህበራችን አባላትና ደጋፊዎች የሆናችሁ በሙሉ በዚህ ዕለት ወርበሪስ ፕላን 58 በሚገኘው ማዕከላችን ተገኝታችሁ በጠቅላላ ጉባኤው ጥሩ ተሳትፎ ታደርጉ ዘንድ ጥሪያችንን በአክብሮት እናስተላልፋለን ይላል የሥራ አስፈጻሚ ኮሚቴው። ሌሎች ማስተዋቂያዎችንም እንደዚሁ እናሰማለን። በስቶኮልም ነዋሪ ለሆናችሁ ኢትዮጵያውያን ከባላደራው ምክር ቤት የስቶኮልም ቻፕተር የባላደራው ምክር ቤት ቻፕተር ሰብሳቢ ጋዜጠኛና ሰብአዊ መብት ተሟጋች እስክንድር ነጋ በሚያደርገው የአውሮፓ ጉዞ መርሃ ግብር መሰረት ወደ ስቶኮልም በዲሴምበር 22 2019 ይመጣል። በዚህ ዕለት በሀገራችን ወቅታዊ ሁኔታ ላይ ለመወያየትና በትክሉ ዙሪያ ተግባራዊ እንቅስቃሴ ለማድረግ የስቶኮልም ቻፕተር ዝግጅቱን በማጠናቀቅ ላይ ይገኛል። በለቱ የሀገራችን ሁኔታ የሚያሳስባችሁ ኢትዮጵያውያን በተለይ የባላደራውን እንቅስቃሴ የምትደግፉ በነቂስ በመውጣት ያለባችሁን ታሪካዊ የዜግነት ግዴታ እንድትወጡ ምክር ቤቱ በታላቅ ኢትዮጵያዊ ተተና ይጋብዛል። ኑ እንምከር፣ ተግባራዊ እርምጃ አብረን እንውሰድ። የምንወዳት ሀገራችን ከገጠማት ፈተና ለማውጣት በሚደረገው ትግል አሻራውን ያስፈሩ። ድል ለዲሞክራሲ። የዝግጅቱን ቦታ እና ጊዜ በቅርቡ እናሳውቃለን ይላል።
የኢትዮጵያ ድምጽ ሬዲዮ ፕሮግራም እንደቀጠለ ነው። ከኢትዮጵያ ድምጽ ፕሮግራም ሳንወጣ ኢትዮጵያ ድምጽ ሬዲዮ
በፊታችን ጃንዋሪ 11 አጠቃላይ ስብሰባ አለው
ይኖራል። ከህዝቡ ጋር ከሚመለከታቸው ይመለከተናል ብላችሁ የምታስቡ ሰዎች ሁሉ በዛ በፕሮግራም ላይ ትገኙ እንጋብዛለን። አድማጮቻችንን
በዛ ፕሮግራም ላይ የሬዲዮ ነው አጠቃላይ ሁኔታ እንደገለጻል። ወቅታዊ ሁኔታ በሬዲዮ ነው ያሰራር የወደፊት አቅጣጫ ሁሉ የሚታይበት የሚገመገምበት ነው።
ወርበሪስ ፕላን
አው ኢትዮጵያ ኮሚኒቲ ኦርበሬስ ፕላን 58 በሚገኘው ጃንዋሪ 11
ከ14 ሰዓት ጀምሮ እንድትገኙ ባክብሮት እንጋብዛለን። አሁን ወደ ዜና ፕሮግራማችን እንሄዳለን።
11 ሰዓት ከ1 ደቂቃ ሆኗል። አጠር ያሉት ሳምንቱና በዜናዎች ቀጥሎ ይሰማሉ። የኢንፎርሜሽን መረብ ደህንነት ኤጀንሲ ሰሞኑን በፋይናንስ ተቋማት ላይ ሊደርስ የነበረ ሳይበር ጥቃትን ሙሉ በሙሉ አክሽፍያለው ማለቱ ተዘግቧል። የፋይናንስ ተቋሞች ላይ የተሰነዘረውን የሳይበር ጥቃት ለመከላከል በኢነመረብ ኢንተርኔት አገልግሎትን ከ15 እስከ 20 ደቂቃዎች ለማቋረጥ ተገደው እንደነበር ነው ኤጀንሲው ምክትል ዋና ዳይሬክተር ኢንጂነር ወርቁ ጋሻው የተናገሩት። በኤጀንሲው ውስጥ ያለው ብሔራዊ ሳይበር ጥቃት የአደጋ ዝግጁነትና ምላሽ መስጫ ማዕከል ኢትዮሲኢአርቲ በኢትዮጵያ ውስጥ የሚገኙ ቁልፍ የሳይበር መሰረተ ልማቶችና የፋይናንስ ተቋማትን ጨምሮ የሚያጋጥማቸውን የሳይበር ጥቃቶችን የመከታተልና ለሚፈጠሩ ጥቃቶች ምላሽ የመስጠት ስራዎችን እያከናወነ መሆኑ ተዘግቧል። በመሆኑም ጥቃቱ ጉዳት ሳያደርስ በኢትዮ ሾርት መከላከል መቻሉን ኢንጂነር ወርቁ መናገራቸውን ከኢንፎርሜሽን መረብ ኤጀንሲ ደህንነት የተገኘ መረጃ ያመለክታል። ኤጀንሲው በአዋጅ ከተሰጠው ተግባራትና ኃላፊነቶች መካከል አንዱ የአግሪቱ ኢንፎርሜሽን መሰረተ ልማቶች ላይ የሚሰነዘሩ ማናቸውንም የሳይበር ጥቃቶችን መከላከል መሆኑ ተዘግቧል። በመስራቅ ሸዋ ዞን አዳማ ወረዳ ዱላላ ቦኩ በሚባል ቀበሌ በፍርድ ቤት ተዛዝ ተጠርጣሪ ለመያዝ የተሰማሩ ሁለቱ የዞን የፖሊስ አባላት መገደላቸውን ፖሊስ አስታውቋል። የመስራቅ ሸዋ ዞን ፖሊስ አዛዥ የሆኑት ኮማንደር ሽፈራው ጉቱ ፖሊሶች ወደ ቀበሌ ሄደው ተጠርጣሪዎችን በቁጥጥር ስር ለማዋል ሲሉ ለምን ይያዛሉ በሚል ረብሻ ተነስተው የአካባቢው ሰዎች በፖሊስ አባሎቻችን ላይ ጉዳት አደረሱ ሲሉ ለቢቢሲ ተናግረዋል። በአካባቢው ነዋሪዎች የተቃጣው ጥቃት የሁለት የፖሊስ አባላቶችን ህይወት ከመቅጠፉም በላይ አንድ ሲቪል ህይወት ያለፈ ሲሆን በሁለት የፖሊስ አባላት ላይ ደግሞ ጉዳት ማድረሱን ኮማንደር ሽፈራው ተናግረዋል። ባለፈው ረቡዕ ጠዋት 1 ሰዓት ገደማ ላይ በተፈጠረው ክስተት ጉዳት የደረሰባቸው ሁለቱ የፖሊስ አባላት ሆስፒታል ተገኝተው የህክምና ክትትል እየተደረገላቸው መሆኑም ታውቋል። እናቶ በረከት ስምኦንና ታደሰ ካሳ የመከላከያ ማስረጃ ለማቅረብ ተጨማሪ ቀጠሮ እንዲሰጣቸው መጠየቁ ተዘግቧል። ከዚህ በፊት በነበረው ችሎት ለሰሞኑ የመከላከያ ምስክር እንዲያቀርቡ ብይን ሰጥቶ ነበር። ነገር ግን አንደኛና ሁለተኛ ተከሳሾች ችሎት ቀርበው ዝርዝር ማስረጃ ስላልደረሰልን ተለዋጭ ቀጠሮ እንዲሰጠን ሲሉ በጠበቃቸው አማካኝነት ጠይቀዋል። ሶስተኛ ተከሳሽ የሰነድና የሶስት የሰው ምስክሮች እንደቀረቡላቸው ቢገልጹም ለማቅረብ አሳውቀው የነበረው 6 የሰው ምስክሮችን ስለነበር አቃቤ ሕግ ምስክሮችን በከፊል ከቀረቡ ለመወያየት እድል ስለሚሰጥ የፍትህ መጓደል ሊያመጣ እንደሚችል በመግለጽ በአንድ ላይ ተካተው እንዲቀርቡ ለፍርድ ቤቱ ጠይቋል። ፍርድ ቤቱም የሶስተኛ ተከሳሽ ሙሉ የሰነድና የሰው ማስረጃዎች ተሟልተው እንዲቀርቡ፣ አንደኛና ሁለተኛ ተከሳሽም የመከላከያ ማስረጃ የሚሉትን እንዲያቀርቡ ለታህሳስ 30 ቀን 2012 ዓ.ም ቀጠሮ ሰጥቷል። በቅንነት መፈለግ የሚቻል ከሆነ በግለሰቦች እጅ ጭምር መረጃዎች አይጠፉም ሲሉ የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ ተናግረዋል። የአስተዳደር ወሰን የራስን በራስ አስተዳደርና የማንነት ጉዳዮች ኮሚሽን ሰሞኑን ከአማራ ክልል ከፍተኛ የመንግስት ኃላፊዎች ጋር በባህር ዳር ውይይት አድርጓል። የውይይቱ ዋና ዓላማም የኮሚሽኑን ተግባርና ኃላፊነትን መግለጽና አባላቱን ማስታወቅ እንደነበር ተዘግቧል። የኮሚሽኑ ኮሚሽነር ጣሰው ገብሬ ዶክተር እንዳሉት ኮሚሽኑ ግልጽ አሳታፊና አካታች እንዲሆን ተደርጎ በአዋጅ የተቋቋመ ነው። በዚህ ማዕቀፍ ከአስተዳደር ወሰን ራስን በራስ ከማስተዳደርና ከማንነት ጋር የተያዙ ግጭቶችን መንስኤዎቻቸውን በመተንተን ለሕዝብ ተወካዮች ምክር ቤት፣ ለፌዴሬሽን ምክር ቤት፣ ለአስፈጻሚ አካላት የውሳኔ ሀሳብ እንደሚያቀርብ አስረድተዋል። የአስተዳደር ወሰን ራስን በራስ የማስተዳደርና ከማንነት ጋር በተያያዙ ስራዎችን በሕዝቦች እኩልነትና ፈቃድ ላይ የተመሰረተ አንድነት እንዲጎለብት መስራት፣ አስተዳደራዊ ወሰኖች በቀጣይነት ቢወሰኑበትን የሚለወጡበትን መንገድ በተመለከተ በህገ መንግስቱ መሰረት ጥናት በማድረግ ለፌዴሬሽን ምክር ቤት፣ ለጠቅላይ ሚኒስትርና ለህዝብ ተወካዮች ምክር ቤት የውሳኔ ሀሳብ ማቅረብና ሌሎች ስራዎችን ያከናውናል ተብሏል። የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ የአስተዳደር ወሰን የራስን በራስ አስተዳደርና የማንነት ጉዳዮች ኮሚሽን መቋቋም መፍትሄ ያመጣል ብለው ከወሰዱት ክልሎችና ህዝቦች መካከል አንዱ ይህ ክልል ነው ብለዋል። አራቱ ንዑሳን ኮሚቴዎች ለተቋቋሙባቸው ተግባራት የአማራ ክልል ህዝብና መንግስት የኮሚሽኑ ስራ የተሳኩ እንዲሆኑ ድጋፍ እንደሚያደርጉ አስታውቀዋል። ይሁን እንጂ ጥናቱ ከፍተኛ ጥንቃቄ ሊደረግበት እንደሚገባም አሳስበዋል። ምሁራንና ዩኒቨርሲቲዎች የፖለቲካ ሰለባ መሆናቸውን የተናገሩት ርዕሰ መስተዳድሩ እነዚህ አካላት በጥናቱ ሲሳተፉ ስህተት እንዳይፈጠር ከፍተኛ ጥንቃቄ በተሟላበት መልኩ መከናወን እንዳለበት አሳስበዋል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ወምቦኒ ጎክሴ ገነቶ ጂሳ ኦሊምቡላ ማለ ያማሲዲ
Paris de Barrel de Namagetti, Urabijedani, Gergarbade Nafiajigako, Smalis Namundeko, Bubako, Anamba Wadayadi, Nichiti, Dansi, Kudese, Nambisura Kokuna, Tiluke, Yavase. Wamboni gokse gana tujisa, ulimbula male yomatsi tisa. Paris de Barrel de Namagetti, Urabijedi.
Paris de Barrel de Namagetti, Urabijedi.
አድማጮቻችን ፕሮግራማችን እንደቀጠለ ይገኛል አሁን መስመር ላይ እንግዳ ይኖሩኛል ባሳለፍነው አርብ በዚህ በስቶክሆልም ስዊድን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አዘጋጅነት በተቃውሞ ሰልፍ በስዊድን ፓርላማ ፊት ለፊት ተካሂዷል በዛ ጉዳይና ተያያዥ መረጃዎችን ለመጠየቅ መላከ ሰላም አበበ ገላው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የስዊድን የደብረ ሰላም መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ እንዲሁም በስዊድንና በስካንዲኔቪያን ሀገሮች ሀገረ ስብከት ዋና አዘጋጅ መስመር ላይ ተገኝተዋል። በጣም አመሰግናለሁ እግዚአብሔር ይስጥልኝ መላከ ሰላም እንደምን አርፈደዋል?
ጤና ይስጥልኝ እግዚአብሔር ይመስገን እንደምን አረፈዳችሁ?
በጣም አመሰግናለሁ እግዚአብሔር ይስጥልን ወደ ኢትዮጵያ ድምጽ ሬዲዮ ስለመጡ እንግዲህ መላከ ሰላም እንግዲህ አንዳንድ ጥያቄዎችን እናነሳለን እንደሚያውቁት እርሶ ባሳለፍነው አርብ በተለይ በዚህ በስዊድን በስቶክሆልም በስዊድን ፓርላማ ፊት ለፊት ታላቅ ሰላማዊ ሰልፍ መደረጉ ይታወቃል እና ከዛ ጋር ተያዥ ጥያቄዎችን እናነሳለን በዚህ ተደረገው ሰላማዊ ሰልፍ ላይ ዝግጅቱ እንዴት እንደነበረ በአጠቃላይ እንዴት እንዲዘጋጅ እንደቻለ በዛው ደግሞ የሰላማዊ ሰልፉ የተዘጋጀበት ነው እና አላማ ከነገሩኝ ከዛ እንጀምራለን።
እኔም አመሰግናለሁ በሬዲዮናችሁ ፕሮግራም የቤተክርስቲያኗን ጉዳይና ስለተደረገው ሰላማዊ ሰልፍ ለእንዳብራራ ስለጋበዛችሁኝ እንደተገለጸው ስሜ መላከ ሰላም አበበ ገላው ይባላል የሥራ ኃላፊነቴ በስቶክሆልም ደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተክርስቲያን አስተዳዳሪና እንዲሁም በስዊድንና ስካንዲናቪያን አህጉረ ስብከት ሀገሮች አህጉረ ስብከት ዋና ስራ አስኪያጅ ነኝ። ወደ መነሻ ጥያቄ መልስ ሲሄድ እንግዲህ በዓለም በተለያዩ ሚዲያዎች በሀገር ውስጥም ያው በመንግስትም ሆነ በተለያዩ ሚዲያዎች ሲገለጽ እንደነበረው በአሁኑ ሰዓት በቤተክርስቲያን ላይ እየደረሰ ያለው መከራ እየከበደ በመምጣቱና ከላይ ከቅዱስ ሲኖዶስ ጀምሮ በተለያየ ጊዜ በተለያየ ቦታ በተለያዩ የቤተክርስቲያን የሚመለከታቸው አካላት በክልልም በወረዳም ከላይም እስከ ዋናው እስከ ጠቅላይ ሚኒስቴር ቢሮ ድረስ ማለት ይቻላል በዚያ መልክ ይሄ መከራ እንዲቆም እየተጠየቀ ነገር ግን እስካሁን ድረስ ጥሩ የሆነ ምላሽ ባለመገኘቱና ጉዳዩም እየቀጠለ ያለ በመሆኑ ከዚህ በላይ እየከፋ የሄደ ችግር እንዳይመጣ ይህንኑ ለማውገዝ ለመቃወምና ምናልባት መንግስት እንዲያስቆምልን ጫና እንዲፈጥርልን ለማድረግ ነው። ከላይ እንደገለጽኩት ዋናው እንግዲህ ቤተክርስቲያኗ በቅዱስ ሲኖዶስ ውሳኔ መሰረት ነው የምትመራው። ባለፈው በጥቅምቱ ቅዱስ ሲኖዶስ ስብሰባም ሆነ አጠቃላይ ዓለም አቀፍ በሆነው የሰበካ ጉባኤ አመታዊ ስብሰባ ላይ በብዙ አህጉረ ስብከት የቀረቡት አመታዊ ሪፖርቶች የሚያሳየው በሚበዙት በአገር ውስጥ ባሉት አህጉረ ስብከቶች ከተወሰኑት በስተቀር ቤተክርስቲያን የጥቃት ሰለባና እንደዚሁም የጥቃት ሙከራ ያልተደረገባቸው አህጉረ ስብከት እንደሌሉ በስፋት ተገልጿል። ይሄንን የጠቅላላ ጉባኤውን አቋም መነሻ በማድረግ ቅዱስ ሲኖዶስም ይሄንኑ የጎደለውን ሞልቶ የተጣመመውን አቃንቶ ያንን ውሳኔ በማጽደቅና ያንኑ ያቋም መግለጫ በማጠናከር መንግስትን ጠይቋል። ነገር ግን እስካሁን መልሱ ግልጽ የሆነ ነገር አይደለም። ይሄ ጥያቄ ከቀረበ በኋላ ተመሳሳይ ችግር የተፈጠረ ስለሆነ አሁንም ጩኸታችን መቀጠል አለበት በሚል በእኛ በመላው አውሮፓ ባለፈው እንደተገለጸው ዲሴምበር 6 2012 በአውሮፓውያን አቆጣጠር በመላው አውሮፓ በአጠቃላይ በተመሳሳይ ቀን በተመሳሳይ ሰዓት የቤተ ክርስቲያናችን ጥቃትና ችግር ፈተና እንዲቆም እንግዲህ ለተለያዩ መንግስታትና ለሰብአዊ መብት ድርጅቶች ለተለያዩ ድርጅቶች ለማሳወቅ ነው። በየሀገሩ ላሉ ለኢትዮጵያ ኤምባሲዎችና ቆንስላ ጽህፈት ቤቶች ሁሉ ለማሳወቅ የተደረገ ስብሰባ ነው እና አላማውም ይሄ ነው። የቤተክርስቲያኗ ችግር እንዲቆም በቤተክርስቲያን ላይ እየተፈጸመ ያለውና በአማኞቿ ላይ እየተፈጸመ ያለው የቤተክርስቲያኗ ቃጠሎ የካህናቶቿ መገደልና በአሰቃቂ ሁኔታ መሰቃየት መሞት መፈናቀል እንዲቆም ነው አላማው።
በሰላማዊ ሰልፍ ላይ ወደ መጨረሻ ላይ እንደተመለከትነው ያቋም መግለጫ ሲነበብ ነበር 7 ነጥብ ያለው ያቋም መግለጫ ወጥቷል። ምናልባት ከአቋም መግለጫቸው የተወሰነ በዋናነት ምን ላይ ያተኮረ ነው? ምናልባት አንድ ወይም ሁለት ዋና ዋና ነገሮችን መጥቀስ ከተቻለ።
ትክክል ነው ይቻላል። ዋናው ሌሎቹ ያው እንግዲህ መቼም ያው የቤተክርስቲያኗን ታሪክ አጠቃላይ ታሪክ የሚያጠኑ ዓለም አቀፍ የታሪክ ምሁራን ኢትዮጵያን በሚያጠኑበት ጊዜ የኢትዮጵያን ታሪክ የሚያገኙት ቤተክርስቲያኗ ውስጥ ነው። የቤተ ክርስቲያኗን ታሪክ በሚያጠኑበት ጊዜ ደግሞ ኢትዮጵያ ውስጥ ነው። ኢትዮጵያንና ቤተ ክርስቲያኗን ለያይቶ ነጣጥሎ ማየት አይቻልም። አንዱም ትልቁ አንዳንድ ጊዜ በቤተ ክርስቲያን ላይ ጥቃት የሚያደርሱ ሰዎች ኢትዮጵያውያን ናቸው ወይ ብለን እንድንጠይቅ የሚያስገድደንም ይህንን ስላልተገነዘቡ ነው። የኢትዮጵያን ቤተ ክርስቲያን ያገለለች ሀገር በምን ተመስርታ ነው? ምን አይነት ሀገር ናት ብለው ሊያስተዋውቁ ይችላሉ? የኢትዮጵያ ቤተ ክርስቲያን ከሌለችበት የሚል ጥያቄ እንድናነሳ ይህንንም መልሰው እንዲያስቡ የሚያስገድድን ነው። ከዚህ የተነሳ ቤተ ክርስቲያኗንና ሀገሪቱን ለያይቶ ማየት ስለማይቻል የሀገሪቱን እድገት የሚፈልጉ ሰዎች፣ የሀገሪቱን ሰላም የሚናፍቁ ሰዎች ያለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ እድገትና ሰላም እንደማይመጣ ይህንን እንዲገነዘቡ ነው አንደኛው አቋማችን። ሁለተኛው በቤተክርስቲያን ላይ ያለ ቃጠሎ፣ በካህናትና በምዕመናን ላይ እየተፈጸመ ያለውን ግድያ፣ መፈናቀልና ዝርፊያ በኢትዮጵያ መንግስት በአስቸኳይ እንዲቆምልን ነው አንደኛው አቋማችን። ይህንን አረመኔያዊ እኩይ ተግባር የፈጸሙና ከኋላ ሆነው የሚያስፈጽሙ ቡድኖችና ግለሰቦች መንግስት በአስቸኳይ ለህግ እንዲያቀርብልን ነው። በሁለተኛ ደረጃ ቤተክርስቲያንን የሚያቃጥልና አማኞችን የሚገድል ኃይል ለብዙ ዘመናት ተዋደውና ተከባብረው በኖሩት ኢትዮጵያውያን መካከል አለመተማመንን እየፈጠረ ስለሆነ ይሄ ደግሞ ሀገርን የማፍረስ አላማ ነው። ቅድም እንዳልኩት ቤተክርስቲያኗን ማግኘት የሚቻለው ሀገሪቱን ማግኘት የሚቻለው በቤተክርስቲያኗ ውስጥ ስለሆነ ሀገርን የማፍረስ አላማ ያለው ቡድን መሆኑ ታውቆ የኢትዮጵያ መንግስት ጉዳዩን በጥልቀት ተመልክቶ ህጋዊ እርምጃ በመውሰድ የህግ የበላይነትን እንዲያረጋግጥልን ነው። መጠመር ካስፈለገ ዘር፣ ቀለም እና ቋንቋ ሳትለይ ሁሉንም በእናትነት አቅፋ የኖረችዋን ቅድስት ቤተክርስቲያን ለፖለቲካዊ ጥቅም ሲባል በጎሳና በቋንቋ ለመከፋፈል የሚደረገውን ማንኛውንም እንቅስቃሴ መንግስት በአስቸኳይ እንዲያስቆም በቀጥታም ሆነ በተዘዋዋሪ ለዚህ እኩይ ዓላማ የሚሰሩ ግሩፖችና ቡድኖች በህግ እንዲጠየቁ፣ በአጠቃላይ የሃይማኖት እኩልነት፣ የሰዎች ነጻነት የተረጋገጠባት ሀገር እንድትሆን መንግስት ለዚህ ትኩረት ሰጥቶ እንዲሰራ ነው። በዋነኛነት እነዚህ ናቸው።
በጣም ጥሩ። በጣም አመሰግናለሁ። እንግዲህ አንድ ቀደም እንደተገለጸውም ይሄን ተቃውሞ ሰልፍ ያስፈለገበት ለሚመለከታቸው አካላትና ለሌሎች ዓለም አቀፍ ተቋማት ለማድረስ ነው። ጥያቄዎቻችሁን እንግዲህ በጽሁፍ የተነበበውን የአቋም መግለጫ ልካችኋል ወይ? ወይ በኤምባሲ በኩል ለውጭም ለስዊድን መንግስት ባለስልጣናት በሚመለከተው በኩል ሊደርስ አድርጋችኋል ወይ?
አዎ፣ በትክክል ነው። እንግዲህ እኛ አሁን ባለንበት ሁኔታ የቤተ ክርስቲያኗ በዋነኛነት አቋም መንግስት ትኩረት እንዲሰጥ ነው። በእርግጥ አናውቅም፣ የራሱ የመንግስት የራሱ ችግር ይኖርበታል። ነገር ግን የራሱንም ችግር ለመወጣት ቤተ ክርስቲያኗን ካላቀፈ ስኬታማ ሊሆን ስለማይችል ይህንን ትኩረት እንዲሰጥ ነው። ከዚህ የተነሳ የዚች በውጭ ያለችዋ ቤተ ክርስቲያን በሀገር ውስጥ ያለችዋ ቤተ ክርስቲያን አካል ስለሆነች አንድ አካል ህመም ሲኖረው ሌሎቹ አካላት ህዋሳት ጤናማ ስለማይሆኑ እኛም ጤንነት አላገኘንም እና ይህንን መንግስት ትኩረት ሰጥቶ በአስቸኳይ በጠየቅነው ጥያቄ መሰረት እርምጃ እንዲወስድልን በኢትዮጵያ ኤምባሲ በኩል መልእክታችን እንዲደርስ በሚገባ አቋማችንም ልከናል፣ ጽፈናል። መጻፍም ብቻ አይደለም እንከታተላለንም። ምክንያቱም እኛ ዋናው የቤተክርስቲያን ጩኸት ወደ እግዚአብሔር ነው። ነገር ግን እንደ ሰው ደግሞ ፍት ማግኘት ስላለባት ቤተክርስቲያኗ የግዴታ ጥያቄያችን ይከተላል የሚቆም አይደለም በተለያየ መንገድ ይከተላል እና እንከታተላለን መልስ ካገኘን በጣም ጥሩ ካላገኘን ግን ጥያቄያችን ይከተላል ይሄንን ማሳውቀናል ለኢትዮጵያ ኤምባሲ በስዊድን ላሉ ለሌሎችም በስዊድን ሀገር ላሉ የስዊድን መንግስት ያው እንደ በሰላማዊ ሰልፉ ላይ እንዳያችሁት በፓርላማው በኩል ህጋዊ ፈቃድ አግኝተን ነው ያደረግነው ስለዚህ ለተለያዩ ድርጅቶችና ለመንግስት መስሪያ ቤቶች በየቋንቋው የተተረጎመ ደብዳቤ ተጽፏል
በትክክል እኔም በሰልፉ ላይ እንደተመለከትኩት የፓርላማ አባሉ አንደርስ ወስተበሪ እዛው ሰላማዊ ሰልፍ ላይ ሆኖ ሲታዘብና ሌሎች በሰልፉ ላይ የመጡትን ሰዎች ስለነበረው ሁኔታ ሲጠይቅም ያው በግልም ተመልክቻለሁ ለማለት ነው ከዚህ ጋር ተያይዞ ተናንተና በተመሳሳይ ሰዓትም ይመስለኛል በተለያዩ የአውሮፓ ሀገሮች በጀርመን በፈረንሳይ በሆላንድ እንዲሁም ከዚህ ቀደም በተለያዩ ሀገሮች በአውሮፓ ደረጃ እንዲሁም በአሜሪካም ተለያዩ ሰልፎች እየተካሄዱ ነው ያሉት እና ይሄ የዚሁ አጠቃላይ የቤተክርስቲያኒቱ በሀገረ ስብከት በአውሮፓ ወይም አጠቃላይ በሲኖዶስ ደረጃ የተወሰነው አካል ነው እየተካሄደ ያለው
ተከክል ነው እንግዲህ ጥያቄው ቅድም እንዳልኩት የቤተክርስቲያንን ጥያቄ የማይመለከተው የቤተክርስቲያን ክፍል ስለሌለ ከሲኖዶስ ጀምሮ ነው ሆኖም በየሀገሩ የራሳቸው የተመቻቸ ጊዜ እና ሁኔታ ይጠይቃል ይሄን ሰልፍ ለማድረግ እኛ ግን በአውሮፓ ደረጃ ከላይ በመግቢያ ላይ እንደገለጽኩት በተመሳሳይ ቀን በተመሳሳይ ዕለት እንዲሆን በየሀገር እስከቱ ስራ አስኪያጆች በስራ አስኪያጅነት ኃላፊነት ያለን ሰዎች ተነጋግረንበት ነው ምክንያቱም የቤተክርስቲያኗ ጥያቄ አንድ ስለሆነ አንድ ጥያቄ በአንድ ቀን በአንድ ሰዓት መቅረብ ስላለበት ለዚህ ተነጋግረን ነው ያደረግነውና በመላው አውሮፓ ነው በርግጥ አንዳንድ በአውሮፓማ በአንዳንድ ሀገሮች ያልተመቻቸላቸው ሁኔታ አለ ምክንያቱም የሀገሮቹ አሰራር የራሳቸው ህግ እና ስራ ስላለው አንዳንዶቹ ፈቃድ ለመጠየቅም ረጅም ጊዜ የሚወስድባቸው ሀገሮች አሉ በዚሁ ጉዳይ ላይ ስንነጋገር ያጋጠሙን በራሳችን ሀገር እስከት በስካንዲኔቪያንም እንደዚሁ በተመሳሳይ አሁን ለምሳሌ ኖርዌይን ብንወስድ ከ15 ቀን በፊት የሰላም ሰልፍ እናደርግበትን ፈቃድ ለማግኘት ራሱ የፖሊስ ቀጠሮ 15 ቀን ይወስዳል ስለሚል እንግዲህ እነሱ የተመቻቸውን ጊዜ ጠይቀው ያደርጋሉ ማለት ነው።
ጥሩ ከዚህ ጋር በተያያዘ ምንድነው እንደሚያውቁት በዚህ በቤተክርስቲያኑ ላይ የተፈጸመ ያለው ነገር ያለው በሀገር ቤት ነው በዛ በኢትዮጵያ ነው በዛ በኢትዮጵያም ባለፉት ጊዜ እንደተከታተለው በዜና ማሳረጫዎችም እንደተገለጸው የተለያዩ ሰላማዊና ተቃውሞ ሰልፎች ሲደረጉ ቆይተዋል በተለይ በአማራ ክልል በብዛት ተካሂዷል ሌሎችም የተወሰኑ ቦታዎች ተደርገዋል ይሁንና የዲፕሎማቲክ መቀመጫ በሆነችው በመዲናው አዲስ አበባ ሊደረግ የታሰበ ሰላማዊ ሰልፍ በተለያዩ ምክንያቶች ሳይካሄዱ የቀሩበት ሁኔታ አለና እዚህ ላይ አንዳንድ ወገኖች የራሳቸውን እንትን ያቀርባሉ ለምንድነው ማድረግ ያልተቻለው ምክንያቱም ተሰሚነቱ በዋና ከተማው ላይ ሲሆን ከፊላል ለዚህም ቤተክርስቲያኒቷ ምን ያህል ይሄን ጥያቄ ገፍታበታለች የሚሉ አሉና ምናልባት በዚህ ላይ መልስ ካለዎት ብዬ ነው
ተከከል ነው እንግዲህ ዘርዘር አድርጎ ለመግለጽ ያው የራሱ በዚያ በክፍሉ ያለው የሥራ ኃላፊዎች የሚያውቁ ስለሆነ በዚያ ተለቀው ያልገባበትም ነገር ግን እንደው አጠቃላይ በአዲስ አበባ ያለውን ሰልፍ አካሄድ ለመጠቆም ይሃል በአንኛነት በአዲስ አበባ ያሉ አድባራት ገዳማትም ጥያቄው አለ ነገር ግን በአንኛነት አዲስ አበባ የልክ እንደሌሎቹ እንዳለማቀፍ የመንግስት የዲፕሎማት መቀመጫ እንደ መሆኗ መጠን የኛም የቤተክርስቲያኑ አርስ ከፓትርያርክ ልዩ ጽፈት የጀምሮ የቅዱስ ሲኖዶስ መገኛ ስለሆነች በደረጃው በቅዱስ ሲኖዶስ ስር በይበልጥ የለት የለት የቤተክርስቲያኗን ችግር በቋሚ ሲኖዶስ ተመድበው የለቱ የሚያዩ የተመደቡ አካላት ስላሉ እነሱ ስለሚወያዩበት ነው። ለዚያ ነው በአዲስ አበባ ያሉት አብይ ኮሚቴዎችም እንግዲህ በአባቶቻችን አባባል ልጅ ቢሮት አባቱን አይቀድምም እንደሚባለው ሁሉ ልጆቹ ይደክማሉ፣ ልክ ነው፣ ሐሳብ ያመነጫሉ። ነገር ግን ከሥርዓተ ቤተክርስቲያን አንጻር የግዴታ ያንን ሐሳባቸው ተሰሚነትም እንዲኖረው ትኩረትም እንዲሰጠው በሲኖዶስ በኩል እንዲቀርብ ስለሚያደርጉት ነው። በእውነት አንዳንድ ጊዜ በእርግጥ መከራ ለቤተክርስቲያን አዲስ አይደለም። የቤተክርስቲያን ታሪክ አልጋ ባልጋ የሆነ ታሪክ የላትም ቤተክርስቲያን ነው። ሁልጊዜ ከዘመነ ሐዋርያት ጀምሮ ዘመነ ሰማዕታትንም ዘመነ ሊቃውንትንም ስንመለከት ሁሉም በቤተክርስቲያን ስራቸውን ትተው ያለፉ አባቶች በመከራ ያለፉ ናቸው። እና ይሄ መከራ ደግሞ አንዳንድ ጊዜ ጥሩ ነው ማለት ይቻላል። በአሁኑ ሰዓት በእውነት ከቅዱሳን ፓትርያርኮቹ ጀምሮ እስከ ታች ድረስ ያሉትን የቤተ ክርስቲያን ሰዎች ስንመለከት እንዳንድ ልብ አሳቢ፣ እንዳንድ ቃል ተናጋሪ ሆነው እንዲሄዱ ያደረገ ነው። ይሄ ደግሞ በእውነት በጣም የሚያስገርም ነገር ነው። እና አንዳንድ ጊዜ ሁልጊዜ ዓለማውያን በፍቅር ጊዜ ነው በሰላም ጊዜ ነው የሚዋደዱት። ሁሉ ጻድቅ በጊዜ ርቱ የሚል አባቶቻችን የሚጠቅሱት ጥቅስ አለ። ቤተ ክርስቲያን ግን በችግር ጊዜ ነው የሚታቀሩት። የቤተ ክርስቲያን አባላት ግን በችግር ጊዜ በመከራ ጊዜ ነው የሚዋደዱት። እና አሁን ከቅዱስ ፓትርያርኩ ጀምሮ በቤተ ክርስቲያኗ ላይ የመጣውን መከራ ብቻ ለመከላከል በጸሎትም በተለያየ ሁኔታ ይህንን ለመከላከል አንድ ሆነው እየተንቀሳቀሱበት ያለ ሁኔታ ስለሆነ እኔ በአዲስ አበባ ያለው ሁኔታ እንደ ሌሎቹ ሀገሮች በሌላ ሀገር እንደተካሄደው ሰልፍ የግዴታ የሚጠበቅ አይደለም ብዬ አስባለሁ። ለምን ዋናው ቅዱስ ሲኖዶስ ያለበት ስለሆነ እነሱ ለተለት እየተከታተሉት ስለሆነ ለዚያ ነው።
አመሰግናለሁ መላከ ሰላም። ከዚሁ ጋር እንግዲህ ተያያዥነት ያለው ብዬ ማስበው ምን እንደሚያውቁት በኢትዮጵያ ካለፉት 2 አመታት ጀምሮ በተለይ ጠቅላይ ሚኒስትር ዶክተር አብይ የሚመራው አስተዳደር ወደ ስልጣን ከመጣ በኋላ በሀገሪቷ ውስጥ በፖለቲካና በአንዳንድ ነገሮች ለውጥ መደረጉ ይታወቃል። ያን ተከትሎ ብዙዎች የተሻለ ነገር ይመጣል ብለው ያሉ አሉ፣ በተለያየ አሰላለፍ ያላል። ይሁንና በቤተክርስቲያን አንጻር ስናየው በዚህ በኢትዮጵያ ቤተክርስቲያን ላይ የውጭ ገለልተኛ የሆኑ ሚዲያዎች እንኳን እንደገለጹት ከ32 በላይ ቤተክርስቲያናት ላይ ከፍተኛ ጉዳት መድረሱን ገልጸዋል። ይህ ቁጥር በራሱ ላለፉት በርካታ ዓመታት ከነበረው በጥፍ የበለጠ መሆኑን ይናገራል። እና ለምንድን ነው ቤተክርስቲያኒቷ በተለይ ለውጥ መጣ በተባለበት ጊዜ የጥቃት ሰለባ የሆነችው ብለው ምናልባት ይገምታሉ?
እንግዲህ አንዳንዶች እንደሚሉት ለውጡ ሲመጣ ጥሩ ነገር ይመጣል ብለው በማሰብ እንደጠበቁት ሁሉ ቤተክርስቲያኗም ብትሆን ሐሳቧ ይኸው ነው የነበረው። ምክንያቱም በለውጡ መምጣት የመጀመሪያዋ በረከት ያገኘችው የተቋደሰችው ቤተክርስቲያኗ ናት። ያው ዓለም ያውቀዋል፣ ለ27 ዓመት በሁለት ተከፍላ የነበረችዋ ቤተክርስቲያን፣ በሁለት ሲኖዶስ ትመራ የነበረችው ቤተክርስቲያን በአንድ ላይ ሆና እንግዲህ ያንን የመጀመሪያ በሰው ዘንድ ይሆናል ተብሎ ያልተገመተ በእግዚአብሔር ጥበብ በራሱ ፈቃድ በለውጡ ምክንያት አንድነቷ በእውነት ለብዙ በእድሜ ለገፉ አባቶች በጣም ከባድ ሸክም ነው የነበረው። በሁላችንም ላይ የነበረው ሸክም ከባድ ነበረ። ያ ሸክም ከላያችን ላይ የወረደው በለውጡ ምክንያት ነው። ያን ስናይ ከማንኛውም ሰው በፊት የበለጠ ወደፊት ጥሩ ነገር እናያለን ብለን የገመትነው ወይም የገመታችሁ ቤተክርስቲያኗ እንደነበረች ይታወቃል። ሆኖም እንግዲህ አሁን ምክንያቱን በውል ማወቅ አይቻልም፣ ግን የለውጡ ባህሪ ይሁን ወይም ለውጡን ተከትሎ የመጡት ሰዎች ባህሪ ይሁን ባልታወቀ ሁኔታ ከለውጥ በኋላ ተስፋ የቆረጡ ሰዎች እንደሚያስቡት ሁሉ ቤተክርስቲያኗንም ልክ በምንድነው አንዳንድ ጊዜ ያጋጥማል። ለአንዲት እናት ሁለት ነገር የሚያጋጥማት ጊዜ አለ። አንድ ልጇ ተመርቆ ከዩኒቨርሲቲ ሲወጣ አንደኛው ልጇ ድንገት በሆነ አደጋ ሊሞትባት ይችላልና ወይም አንደኛው ልጇን ስትድር የሆነ ነገር ያንን ደስታውን ወደ መጥፎ መንፈስ የሚለውጥ የሆነ አደጋ ያጋጥማል። ልክ እንደዚያች እናት ሆና ነው አሁን ያለችው ቤተክርስቲያኗ። አንድ በመሆኗ የ27 አመት ላይ ላይ የነበረው ችግር መቀረፉን ደስታዋን ሳትጨርስ ነው አሁን እንደተባለው ከሌላው ጊዜ በበለጠ ሁኔታ ይሄ የቤተክርስቲያን ቃጠሎና የካህናትና የምዕመናን መጭፍጨፍ እየደረሰ ያለውና ይሄ በእውነት ምናልባት የለውጡ ባህሪ ይሆናል ብለን ነው ምን ገምተው። ይሄ የለውጥ ባህሪ ደግሞ ምንድነው ያለው ለውጥ እንግዲህ በይቅርታ መንፈስ እንግዲህ ለውጡ እንደ ፀሐይና እንደ ዝናብ ብንወስደው ፀሐይ ለክፎችም ጌታ በወንጌልም እንደ ምሳሌ አድርጎ አስተምሮታል። ፀሐይ ዝናብ ክፎችንም በጎችንም ሁሉንም ነው የሚመግበው። ለውጡም ሁሉ ክፎችንም በጎችንም አቀርባለሁ ብሎ የሄደበት ሂደት ክፎቹ ክፋታቸውን ይዘው እንደዚህ ከሆነ እኛም አዲስ ሐሳብ ይዘን እንምጣ ሳይሉ የተለየ እንደውም የነበረ የቀድሞ ክፋታቸውን አጠናክረው በመግባት ነው አሁን ቤተክርስቲያኗ ላይ ጥቃት ያደረሱ ያሉት። በእውነት ያሳዝናል እኮ። አሁን እኮ በጣም ለመለየት እኮ የሚያሳዝን ነው። ማተብ አይቶ ማረድ፣ ሌላው ቀርቶ አራጁ የታራጁን ቋንቋ የራሱ ቋንቋ እንኳ መሆኑን እያወቀ በራሱ ቋንቋ እያናገረው ማተብ ስላሰረ ብቻ ጨክኖ ልክ በሌሎቹ ላይ ያሳረፈውን ገጀራ የሚያሳርፍበት ሁኔታ ነው እያየን ያለው እና በእውነት በጣም አስተቃቂ ነው። በቤተክርስቲያኗ ታሪክም እንደተባለው ብፁዓን አበው ሊቃነ ጳጳሳት ብዙ አባቶች ገልጸውታል በተለያየ ከማስረጃ ጋር ከታሪክ ጋር በተያያዘ። ከዚህ ቀደም ቤተክርስቲያኗ እንደዚህ አይነት ነገር ገጥሟት አያውቅም። ምክንያቱም በባይድ በሌሎች እንጂ በራሷ ባሰለጠነቻቸው ራሷ በእውቀት አይናቸውን የገለጠችላቸው ሰዎች ብዙ ነገር ያደረገችላቸው ሰዎች ይህንን ይፈጽማሉ ብላ ያልጠበቀችው ሁኔታ ነው እና ይህንን ነው እንግዲህ የሚመስለው።
አመሰግናለሁ መላከ ሰላም። እንዲሁ ቀደምም በጥያቄዎች መሃል ጠረፍ አድርገውታል። እንደው ለማየት ያህል ቀደም ሲነግሩኝ በአብዛኛው በሀገር ቤት ባለው ሀገረ ስብከት ጉዳት ያልደረሰበት አለ ለማለት ያስቸግራል ያሉበት ሁኔታ አለ። እንደው የደረሰውን የጉዳት መጠን ምናልባት ሀገር ቤትም ሄደው ሪፖርት ሲቀርብም ሰምተው ከሆነ በአጠቃላይ በሀገሪቱ ደረጃ የደረሰው ጉዳት ምን ይመስላል? እንደው ጠቅለል ባለ መልኩ እንደው ሲገለጽ
ተከክል ነው። ለስብሰባው እንግዲህ ጠቅላላ በአለም አጠቃላይ ዓለም አቀፍ ነው ጉባኤው የነበረ የዚህ የስድስት ቀን ስብሰባ ነው አመታዊ ስብሰባ እና የሰበካ ጉባኤ 38ኛው የሰበካ ጉባኤ ስብሰባ ስለሆነ በዚያ ተገኝቻለሁ። ይሄ ስብሰባ እኔ አዲስ አበባም እያለሁ በአስተዳዳሪነት በተሳታፊነት እኛ ምንከይ ነበር ከዚህ በፊት በየሀገር እስከቱ የተለያየ ሪፖርት ነው የሚቀርብ የነበረው ከዚህ በፊት በነበረው ድሮ እኔ ወደዚህ ሀገር ከመጣቴ በፊትም በነበረው ስብሰባ ሳስታውስ የተለያየ ሪፖርት ነው የሚቀርብ የነበረው በጣም የቤተክርስቲያን ችግር ተብሎ የሚቀርብ ነገር ያን ጊዜ ማስተዋውሰው ስብከተ ወንጌልን ለማስፋፋት መኪና የለንም ቢሮ አልተሟላልንም እንዲህ አይነት ነገሮች ስራን የሚያግዙ ነገሮች ነው ጥያቄዎች የሚቀርቡ እንደ ችግር ሆኖ የሚቀርቡት የነበረው በእውነት የዘንድሮ ግን እኔ እንደውም መጨረሻ ላይ እድል አላገኘሁም ጃስታየት ልሰጥ የነበረው እያንዳንዱ ሀገረ ስብከት በሀገር ቤት ወደ 54 አህጉረ ስብከት አሉ። ከዚህ ከ54ቱ አህጉረ ስብከት ውስጥ ከ6 ከ7 አህጉረ ስብከት አይበልጡም የቤተክርስቲያን ጥቃት ደርሶብናል ብለው ሪፖርት ያላቀረቡት ማለት ነው። ከዚያ ውጪ ግን ጠቅላላ ከለውጡ ወዲህ ለውጡን ተከትሎ የመጣው ችግር ቤተክርስቲያኗን ያልነካ የቤተክርስቲያኗን ያልነካ ችግር የለም
እና ለላው ኢትዮጵያ ነው ማለት ይቻላል ማለት ነው በአጠቃላይ
ያለው ለላው ኢትዮጵያ ነው ማለት ይቻላል በእውነት በሀገሪቱ በኢትዮጵያ ምስራቃው በምስራቅ ኢትዮጵያ በምዕራብ ኢትዮጵያ በደቡብ ኢትዮጵያ እና በሰሜኑም በተወሰኑት አካባቢዎች ያልተመከረበት ሙከራ የለም ቤተክርስቲያኗ ላይ ያልደረሰ ችግር የለም። እንግዲህ ጉዳቱ ይለያያል አንዳንድ ቦታ ላይ እንደ የኡጋዴን ሀገር እስከተንም እንዳያችሁት የጭልጋው ተከላላ የወደመበት ሁኔታ አለ ሌሎች ቦታዎችም እንደዚሁ አንዳንድ ቦታ ላይ ደግሞ ዝም ብለው ገብተው እንዴ አዲስ አበባ ዙሪያ ሳይቀር እኮ ነው አዲስ አበባ ዙሪያ ሳይቀር እዚያው እኮ ስብሰባው ላይ ይያለ ያ ቤቱታ ያ ሪፖርት እየቀረበ ስብሰባው ሳይያልቅ እኮ ነው በአዲስ አበባ ዙሪያ ላይ ሄዶ ቤተክርስቲያኑን ገብተው ሰባብረው እናልባስ በተለያየ ሚዲያዎች አይታችሁት ይሆናል ሄደው እንደዚህ አይነት እና ምንም የዘረፉት ነገር የለም ገንዘብ አለ ሙዳየም ጻፍ ማስቀመጫ አለ ሌባ ነው ብለህ እንዳትለው እንደዚህ አይነት ነገር አለ እና ያ የሚያሳየው ጠቅላላ ትንኮሳ ክርስቲያኖቹን በቃ ቤተ እምነታቸውን እንዲስ እናደርግ ወይ ለመከላከል ይመጣሉ እነሱን እናርዳለን አለበለዚያ ደግሞ ለይተን ለማወቅ ይረዳናል ለሌላ ጊዜ እነሱ ላይ አደጋ ለማድረስ አይነት ነገር ይመስላል በእውነት እንዴው በጣም ለዚህ እኮ ነው ምን ገልጽበት ያጣ ነው ከዚህ በፊት በግራኝ ማህመር ጊዜም ቢሆን በዮዲት ጉዲት ጊዜም ቢሆን እንደዚህ አይነት አይደለም ያ የተለየ ነው ይሄ በጣም የተለየ ነውና ከዚህ አንጻር ነው ስለዚህ ጉዳቱ የተለያየ ነው በአብዛኛው አሁን ችግር ቤተክርስቲያኑም ወድሞ የሞቱት ሞተው ያሉት ሰዎች እነዚያ የሟቾቹ የደረሰባቸው ተራ እጣ የኛ መቸ ነው ብለው በፍራትና በጭንቀት ውስጥ ተውጠው ያሉበት ተመልሰው ወደ ቦታቸው እንዳይሄዱ እነሱ ነፍሳችን እናስርት ብለው ሲሮጡ ቤታቸውን ማቃጠል ንብረታቸውን ማውደም መዝረፍ መውሰድ እንደዚህ አይነት ነገር ነው እየደረሰ ያለውና በጣም የተለያየ ነገር ነው እየደረሰ ያለው ስለዚህ አንዳንዶቹ ቦታ ላይ እንዲሁ ቤተክርስቲያን ድንገት ካቃጠሉት ብለው ቀድመው ንዋያተ ቅድሳቱን የማሸሽ ወስደው ወደ ሀገረ ስብከት ጽፈት ቤት ለሊቀ አባሱ በመስጠት ታቦታተ ህጉን ልዩ ልዩ በተለይ ቀደም ያሉ ቅርሳ ቅርሶች እንዳይጠፉ እንዳይወድሙ በሚል የሸሹም አሉ ተመልሰውም አገልግሎት ለመጀመር ያን ፍራት ለማስወገድ ዋስትና ስለሌላቸው ያ ነው እንግዲህ አሁን መንግስት ላይ እኮ ተቸግረን ይሄን ጥያቄ ለማቅረብ የተገደድነው እኮ እምነት በገዛ ሀገራቸው ወልደው ከብደው ብዙ አመት በኖሩበት ንብረት ቤት ባፈሩበት ልጅ ወልደው በዳሩበት ባሳደጉበት ቦታ ላይ እምነት ማጣት ተመልሶ ለመሄድ እምነት ማጣት እነዚህ ነገሮች ሁሉ ከቤተክርስቲያን ጋር የተያዙ ናቸውና ችግሮቹ ብዙዎች ናቸው የተለያዩ ናቸው በየሀገር እስከዚህ የቀረበው ሪፖርት የተለያየ ነው።
እናመሰግናለሁ። ከዚህ ጋር በተያያዘ እንግዲህ ከፍተኛው ድመት ሲደርስ አሁን ያው መጀመሪያው አይደለም ባለፈው አመትም እንደዚህ ወተመሳሳይ ደረሰበት ሁኔታ አለ። አጠቃላይ የተለያዩ ድመት ከደረሰ በኋላ መልሶ ለመገንባት የሚደረገው ርብርብ ምን ይመስላል? እንደምናስተውሰው በዚህ በኦጋዴን በጅጅጋ አካባቢ አብያተ ክርስቲያናት ተቃጥለው በጥቂት ወራት ልዩነት በመመናን ርብርብ ይመስለኛል ቤተክርስቲያናት እየተሰሩ ያሉበት ሁኔታ አለ። አሁን ደግሞ ተመሳሳይ ነገር የከፋ ነገር ተፈጸመበት ሁኔታ ነው ያለው። ከዛ አንጻር የተጎዱትንም በመርዳት ይሁን በአጠቃላይ ቤተክርስቲያናቱን መልሶ ለመገንባት የሚደረገው ርብርብ ምን ያህል ነው?
ጥሩ ጥያቄ ነው በእውነቱ። እኛ መቼም ኢትዮጵያውያን ቤተክርስቲያን ለመስራት እንኳን የፈረሰውን ቤተክርስቲያን መልሶ ለማደስ አዲስ ቤተክርስቲያን ሰርቶ ለአገልግሎት ለማድረስ ለኢትዮጵያውያን መቼም አዲስ ነገር አይደለም። እንዲያውም ከተቃጠሉት የበለጠ አድርጎ መስራት እንደሚቻል ነው በህዝቡ ስሜት ያለው። በቅዱስ ሲኖዶስም የተያዘው አቋም ይኸው ነው። ይሄም እየተሞከረ ነው። ለምሳሌ ያህል በጅጅጋ የተቃጠሉትን አብያተ ክርስቲያናት አንድ አመት ባልሞላ ጊዜ ውስጥ ነው መልሶ በተለየ ሁኔታ እንደውም የበለጠ አድርጎ በእውነት ክርስቲያንና መስማር ሲመቱት ይጠብቃል እንደሚባለው እንዲያውም በልህ ዓለምን የሚያነቃንቅ ጉባኤ ያዘጋጁ በወጣቱ በማህበረ ቅዱሳኑ በተለያዩ ወጣት ማህበራት በቅዱስ ሲኖዶስ አባላት ጥሩ እንቅስቃሴ እየተደረገ ነው። እኛም በዚህ በሀገረ ስብከታችንም ባለፈው አመትም የሀገረ ስብከታችን ሊቀ ጳጳስ ጠቅላላ እንደውም የመላው አውሮፓ ሊቀ ጳጳስ በነበሩበት ሰዓት ብፁዕ አቡነ ኤልያስም ለጅጅጋ በኢትዮጵያ ወደ 370,000 የኢትዮጵያ ብር እርዳታ አድርገዋል በየአድባራቱ ሰብስበው። አሁን ዘንድሮም በዚህ አመት ስንሄድ እንደዚሁ ከ140,000 ብር በላይ ይዘው ሄደዋል። አሁንም አንዳንድ ሁኔታዎች ላይ እዚያ የደረሱበትን እየተከታተሉ ይህኑ ለመቀጠልና ለማስቀጠል ነው እና አጠቃላይ ምዕመናኑንም የተፈናቀሉትንም መልሶ ለማቋቋም አጀንዳውም የተያዘ ነው። ፕሮግራምም ተይዟል። በዓለም አቀፍ ደረጃ እንቅስቃሴም ይደረጋል። ሆኖም ግን ያስቸገረን የተቃጠለው ለመስራት ያስቸገረን አቃጣዮቹ መቆም አለባቸው፣ ለፍርድም መቅረብ አለባቸው። አሁንም እስከምንሰራ ጠብቀው የሚያቃጠሉት ከሆነ ለምን? ይሄ ነው አሁን በአካባቢው ጥሩ የሆነ ሰላም ከሰፈነና መንግስት በእነሱ ላይ እርምጃ ወስዶ ሁለተኛ ይሄ ችግር እንዳይፈጸም ከተቆጣጠረው መልሰን ለመስራት የሚያስችል እምነት በመንግስት ላይ ከጣል ተመልሶ ለመስራት የሚያስቸግር ነገር የለውም። በነገራችን ላይ የትናንቱ ሰልፍ በዚህ በእኛ በሀገር ስክር ደረጃ ውጭ እንውጣ እንጂ ቀጣይነት ያለው በአዳራሽ ነው። በአዳራሽ ተባይተን ቀጣይ የሆነ ስራ ለመስራት ነው እኛ ዋናው አላማችን። ያ ማለት የተቃጠሉትን መልሶ ለማደስ የተፈናቀሉትንም መልሶ ለማቋቋም ያሉትም ሰዎች ተረጋግተው እንዲው ተረጋግተው ባሉበት ወደ ቀያቸው ተመልሰው ተረጋግተው እንዲኖሩ ለማድረግ ቀጣይነት ያለው ስራ እንሰራለን። ቤተክርስቲያኗ እየሰራች ነው። ነገር ግን ይህን ስራዋን ለመቀጠል መንግስት አስተማማኝ የሆነ ዋስትና እንዲሰጠን ነው እኛ
ትክክል። ትናንትናም በሰላማዊ ሰልፍ ሲጠቀስም እንደሰማሁት በአቋም መግለጫው ጋር ተያይዞ እንዲሁም ችግሮቹ መሬት ላይ እንዳሉ እንደተመለከት ነው። በተለይ የተለያዩ የመንግስት መዋቅር አካባቢ ያሉ ወገኖች ለአጥፊዎቹ ሽፋን የመስጠት አካሄድ በብዛት መስተዋሉ ይሄ ነገሩን የበለጠ እንዳከበደውም ያው የተነገረ ነገር ነው። እንግዲህ መላከ ሰላም እንደው መፍትሄው ምንድነው ይላሉ? እስቲ ባጭሩ እንደው ምናልባት ለነዚህ ሁሉ ነገሮች መፍትሄ አቅጣጫ ብለው የሚያስቡት ነገር ካለ።
እንግዲህ ቤተክርስቲያን መቼም ዋናው መፍትሄዋ የቤተክርስቲያን መፍትሄ ከእግዚአብሔር ነው። ይሄ ደግሞ በብዙ ጊዜ የታየ ነው። እንግዲህ የመጣውን መከራ በዋነኛነት የሚያስወግደው እግዚአብሔር ነው። ሰው በእግዚአብሔር አርአያና ምሳሌ የተፈጠረ ስለሆነ የራሱ የሥራ ኃላፊነትና ድርሻ ስላለው ነው ጩኸታችን እንጂ ዋናው መፍትሄ የምንጠብቀው ከእግዚአብሔር ነው። እንደ ሰው ለኛ እንግዲህ መፍትሄ ይሆናል ምንለው በእውነት መንግስት በለውጡ መጀመሪያ አካባቢ በራሳቸው በክቡር ጠቅላይ ሚኒስትሩ በዶክተር አብይ አህመድ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ናት በሚል የተናገሩትን ቃል ሁልጊዜ እናስታውሳለን እና ያ ቃል እንዲከበር ነው። ሀገር ከሆነች መጠበቅ አለባት። ሀገር መሆኗ ከተረጋገጠ አጥፊዎች ለህግ ይቀርባሉ። የህግ የበላይነት የተረጋገጠባት ሀገር ከሆነች ቤተክርስቲያኗ ምንም የጠፉትን ለመፈለግና የወደሙትን መልሶ ለማቋቋም የምትቸገርበት ነገር የለም። ስለዚህ መፍትሄ ይሆናል ብዬ የማስበው መንግስት ትኩረት ከሰጠ መፍትሄው ይመጣል። መንግስት ትኩረት እንዲሰጥ ነው። መንግስት ትኩረት ከሰጠ እነዚህ የመንግስት አካላት ለገዳዮች፣ ለአቃጣዮች ሽፋን የሚሰጡ ሰዎች እኮ ተጠያቂነታቸውን ያውቃሉ። ሳያውቁ ቀርተው አይደለም። ግን ወቅት መቼስ የግርግር እኔ በልጅነት የማስታውሰው አንድ ነገር አለ። በዚህ በኃይለ ሥላሴ ጫፍ ትንሽ አንድ የስድስት የሰባት ዓመት ልጅ አካባቢ ሆናለሁ እና በዚያን ጊዜ እኔ በተወለድኩበት አካባቢ ተንደርደር የሚባል ነገር ነበረ። በግርግር በዚህ በደርግና በዚህ በለውጡ መካከል በንጉሱ አገዛዝና በደርግ አካባቢ ተንደርደር የሚባል ነገር ነበረ። ምክንያቱም አገሪቱ ስላልተረጋጋች ጉልበት ያለው የሚበላበት ጉልበት ያለው ባለሀብቱን ገበሬ በጉልበቱ በላቡ ያፈራውን ንብረት ገብቶ ሰውየውን የፍጥኛ አስሮ ፊቱ አይኑ እያየ በጉን የሚያርድበት ቅቤውን ያስቀመጠውን ለእንግዳ ብሎ ያስቀመጠውን በኢትዮጵያ ባህልና ልማድ ቅቤውን ማሩን አውጥቶ የሚወስድበት ዘመን ትዝ ይለኛል። እንደዚህ አይነት ነገር ነበር እና አሁን ያ ዘመን ነው እየሆነ ያለው እና መንግስት ትኩረት ሰጥቶ ተጠንቀቅ ብሎ ካለ እነዚህ ኃላፊነታቸውን የማይወጡ ሰዎች ኃላፊነታቸውን የማይወጡበት ምንም ምክንያት የለም እና እኔ መፍትሄ ይሆናል ብዬ ምለው አሁንም መንግስት ላይ ነው። መንግስት በእውነት እንደ እስካሁኑ እንደ ተባለው የክፉንም ደጉንም ላለመለየት
የህግ የበላይነትን ማስከበር ያስፈልጋል ማለት ነው።
አዎ፣ የህግ የበላይነት ካልተከበረ መፍትሄ ሊመጣ አይችልም። በእውነት እንዴት ብሎ መፍትሄ ይመጣል?
በትክክል መላከ ሰላም፣ እኔ ጥያቄዎችን ጨርሻለሁ፣ ግን ከተገናኘን አይቀብዬ አንድ የመጨረሻ እንደ ጥያቄም ሳይሆን እንደ አስተያየት ያለውትን ነገር እንዲያካፍሉን ነው። እንደሚያስታውሱት እርስዎ በሚያስተዳድሩት መድኃኔዓለም ደብር ከዚህ ቀደምም በረዥሙ በሰፊው በብዛት ተነግሯል፣ አዲስ ቤተክርስቲያን የህንፃ ግንባታ ለማድረግ ዝግጅት የተደረገ መሆኑ ይታወቃል። ምናልባት ለአድማጮቻችን አዲስ ነገር ካለ ይሄ ጉዳይ ምን እንደደረሰ መረጃ ከሰጡን በዚሁ እንሰነባበታለን።
እሺ፣ አመሰግናለሁ። በእውነት ይሄ በጣም ጥሩ ጥያቄ እና ወቅታዊ ጥያቄ ነው። እንግዲህ ሁሉም በጸሎትም እያገዝን ነው ያለው። አጠቃላይ ከብፁዕ አባታችን ከአቡነ ኤልያስ ጀምሮ ይችን ቤተ ክርስቲያን እዚህ ያደረሱ ምእመናን የሁሉም ምኞትና ፍላጎት የዚህ ቤተ ክርስቲያን ተፈጽሞና የራሳችን የኢትዮጵያ ቤተክርስቲያን በስዊድን ትልቅ ታሪክ ለማስቀመጥና እዚህ ሀገር የተወለዱ ልጆችም ኢትዮጵያን አምጥተን እንደሰጠናቸው ያህል የሚቆጥሩት ትልቅ ስራ ስለሆነ ጉጉቱ የብዙ ሰዎች ነው። እና አሁን እንግዲህ የደረስንበት ደረጃ የወረቀት ስራዎቹ ጥሩ እየሄዱ ነው። እንደ እግዚአብሔር ፈቃድ በዚህ በ2020 በዚህ በሀገሪቱ ዘመን አቆጣጠር አጋማሽ ላይ ምናልባት ወደ ሰኔ ሐምሌ ላይ የወረቀት ስራው ያልቅና ግንባታውን እንጀምራለን ብለን ነው አሁን እየተንቀሳቀስን ያለ ነው። የወረቀት ስራዎቹ እያለቁ ናቸው። ያው ቦታውን ተረክበናል። ሆኖም ግን እኛ አሁን በዚህ አጋጣሚ እንደው አድማጮችም ትኩረት እንዲሰጡበት የምፈልገው የወረቀት ስራው እያለቀ በሄደ ቁጥር ሌላ ጭንቀት እየፈጠረብን ያለው አሁን የሚሰራው ቤተክርስቲያን ሁለገብ ቤተክርስቲያን ነው። ምክንያቱም ከዚህ በኋላ የኢትዮጵያ ኮሚኒቲም ኢትዮጵያውያንም በተለያየ ጊዜ ልጅም ያስመርቁም ይዳሩም እዚሁ ከራሳቸው ቤተክርስቲያን አዳራሽ መጠነኛ የመብራት የጽዳት ከፍለው
የሚስተናገዱበት
አዳራሽ ጭምር ያለው ቤተክርስቲያን ነው የምንሰራው እና ምክንያቱም በጣም ብዙ ገንዘብ ነው የሚጠይቀው ስራውን ለማካሄድ ያንንም ገንዘብ ዳውንም ለመክፈል የሚያስችለን ይህንን አብረን እንሰራ ነው ብለን የሥራዎቹንም የሌሎችንም እዚህ ሀገር ውስጥ የተሰሩትን የሃይማኖት ተቋማት ዙረን አጥንተን ቃኝተን ባለሙያውንም አስጠንተን ነው ይህንን ፕላንና አርክቴክቷም ይህን አርክቴክት መስሪያ ቤቱም የሰሩት ይህንን መነሻ ማድረግ ነው። ስለዚህ ከፍተኛ ገንዘብ ስለሆነ የምንበደረው ወደ ባንክ ብድር በምንሄድበት ጊዜ የምናሳየው የተጠራቀመው ገንዘብ በጣም ትንሽ ነው።
ለመበደር መጀመሪያ የሚታየው ገንዘብ ማለት ነው።
አዎ፣ መጀመሪያ የሚታየው ገንዘብ። አሁንም ቢሆን አጠራቅመን እስከ ሰኔ ድረስ አንደርስም። ነገር ግን ይህንን ሊያግዝ ይችላል ብሎ ኮሚቴው ያጠናው አባላቱ አውቶ ጊሮ ፎርም እየሞሉ በየወሩ መክፈል ቢጀምሩና የሚከፍሉትን ሰዎች ቁጥር ከ1500 እስከ 2000 አባላት በየወሩ የሚከፍሉ ካሉን መንግስት ያንን ተቀማጭ ቅድሚያ ልናሳይ የሚገባንን ገንዘብ የባንክ ብድር የምንጠይቀው ባንክ ያንን የግዴታ አታዩ ላይ ልን ይችላል። ስለዚህ ይህንን ፎርም አዘጋጅተን እንግዲህ እየበተን ነው። በእውነት እስካሁን ከ60ና ከ55 ሰዎች በላይ አይደሉም የተመዘገቡት። በዚህ አጋጣሚ ኢትዮጵያውያን በሙሉ በእውነት ይሄ የኦርቶዶክስ እምነት ተከታዮች ብቻ ታሪክ አይደለም፣ እንዳልኩት የኢትዮጵያ ታሪክ ነው። የኢትዮጵያ ቤተክርስቲያን የምትናገረው ኢትዮጵያን ነው። ስለዚህ በኢትዮጵያ ቤተክርስቲያን ውስጥ የኢትዮጵያ ባህል አለ፣ የኢትዮጵያ ታሪክ አለ፣ የኢትዮጵያ ቋንቋ አለ፣ የኢትዮጵያ ቁጥር አለ። ኢትዮጵያን የሚያገኛት ቅድም እንዳልኩት በኢትዮጵያ ቤተክርስቲያን ውስጥ ስለሆነ እዚህ ሀገር የተወለዱ ኢትዮጵያውያን ሁሉም ይህንን ፎርም ወስደው እየሞሉ ወርሃዊ ክፍያ እንዲከፍሉ ከዝቅተኛው 300 ክሩነር ነው። ከዚያ በላይ 500ም 1000 ብር የሚችል አዎ የሚችል እንትን ቢል በእውነት በዚህ አጋጣሚ አድማጮቻችን እንዲያው ይህንም የቤተ ክርስቲያን ጥሪ መሆኑን እንዲያውቁልኝ እፈልጋለሁ እና ጥሩ ደረጃ ነው ያለው፣ እየሄደ ነው ያለው። ግን አሁን እያሳሰበን ያለው የወረቀ ቀድሞ ቦታውን ለማግኘት ነበረ። ቦታውን አገኘን፣ በኋላ ደግሞ የወረቀት ስራው ነበረ። የወረቀት ስራው ብዙ ጥያቄዎችን አለፍን። እንደ እግዚአብሔር ፈቃድ መድኃኔዓለም እያገዘን በጣም ማናልፋቸውን ጥያቄዎች ሁሉ ነው ያሳለፈን። አሁን ወደ መጨረሻው ገንዘቡን ለማምጣትና ህንፃውን ጀምረን በተፈለገው ሰዓት በታቀደለት ጊዜ ጨርሶ አገልግሎት ላይ ለማዋል የአባላቱ በአውቶ ጅሮ የሚከፍሉ አባላት ቁጥር መብዛት ስላለበት ይህንን እንግዲህ በተገኘው አጋጣሚ ሁላችሁም በግልም በምንም መልእክት እንድታስተላልፉልን እናንተም ብትሆኑ ይህንን የበኩላችሁን ድርሻ እንድትወጡ በቅዱስ ቤተ ክርስቲያን ስም በቅዱስ መድኃኔዓለም ስም መልእክቴን አስተላልፋለሁ። ይሄ ነው ያለው።
እናመሰግናለሁ። መላከ ሰላም አበበ ገላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በስዊድን የደብረ ሰላም መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ በኢትዮጵያ ድምፅ ሬዲዮ ቀርበው ትንሽ ነበር እንነጋገራለን ያልኩት፣ ሰፋ አድርገው ማብራሪያ ስለሰጡኝ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ውሎ።
አድማጮቻችን ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ቀራሉ። ከስፖርት ክፍል አጭር መረጃዎች አሉ፣ እነሱን አደርሳቸዋለሁ። የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ፕሮግራም በያዝነው ሳምንት በተለያዩ የኢትዮጵያ ከተሞች ላይ ሲቀጥል፣ ጎንደር ላይ ፋሲል ከነማ ድሬዳዋ ከነማን 5-0፣ ባህር ዳር ላይም ባህር ዳር ከነማ መቀሌ 70 እንደርታን 3-2፣ ወልዋሎ ትግራይ ወላይታ ዲቻን 2-1፣ አዳማ ከነማ ወልቂጤን 1-0 ሲያሸንፉ ሀዲያ ውሳና ከሐዋሳ ከነማ ጋር በአቻ ውጤት ተለያይተዋል ይላል። ለአበበ ቢቂላ መታሰቢያ በጃፓን የግማሽ ማራቶን የሩጫ ውድድር ሊዘጋጅለት ነው። በዚህ ውድድር ደራርቱ ቱሉ፣ ጌጤ ዋሚ፣ ገዛኝ አበራና ሌሎችም ታዋቂ አትሌቶች እንደሚሳተፉ ተገልጿል። ውድድሩ በታህሳስ 7/2012 ይከናወናል። በመጨረሻም የስፖርት ዜና፣ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረውና ለረጅም ዓመታት የመብራት ኃይል ቡድንን በማሰልጠን የሚታወቀው ወንድማገኝ ከበደ ከዚህ ዓለም በሞት መለየቱ ተዘግቧል። ወንድማገኝ በተለይም በ1985 የፕሪሚየር ሊጉና የጥሎ ማለፉን ዋንጫ አሸናፊ የነበረው ኤልፓን በአሰልጣኝነት የመራ እንደነበር ተዘግቧል። ወንድማገኝ ከበደ ኢትዮጵያ ብሔራዊ ቡድን ከ20 ዓመት በታች አሰልጣኝ በመሆንም አገልግሏል። ቢኒያም፣
የመጨረሻ የውጭ ስፖርት ዜና ይኖራል። ትናንትና በማንቸስተር ደርቢ ማንቸስተር ዩናይትድ ማንቸስተር ሲቲን በሜዳው 2-1 በማሸነፍ የደረጃውን ከፍ አድርጓል። የእንግሊዝ ፕሪሚየር ሊግ በቦክሲንግ ዴይ ይቀጥላል። እንግዲህ እንደዛ እያልን
ፕሮግራማችን አልቋል። ጥቂት አንድ ደቂቃ ነው የቀረው። እንግዲህ ለዛሬ ተሰነባብተን እንላይ።
አንዳንድ ያነሳናቸው አርዕስቶች አሉ በፕሮግራም በሰዓት እጥረት ቢሆንም ወደሚቀጥለው ሳምንት እንመለስባቸዋለን። እስከ ሳምንት መልካም ሳምንት እያለን እንሰናበተው። እኔ ቢኒያም
እና እኔ ግሩም፣ መልካም ሳምንት።